እግዚአብሔር እናመሰግናለን ሳምንቱን ሙሉ በሰላም ተጠብቆ እንደገና በዚህ ጊዜ እንድንገናኝ ስለፈቀደ በእውነት እግዚአብሔር ይመስገን። ብዙ ውጣ ውረድ ነው ያለው አንዷን ሰከንድ ማሳለፍ እንዲሁ ካላ አይደለም ፈቀን ደሞም የዛሬ ሰዎች ሆነናል ዛሬ በፊቱ እንድንገኝ እግዚአብሔር ፈቅዶልናል። ለዚህ እግዚአብሔር እንተካገን እናመሰግናለን። የሰንበት ትምህርት ጥናታችንን ሳንጀምር በፊት ወንደም ክዳኔ ጸልይና ከዛ በኋላ አማርኛ ዝግ ታቀርባለች ከዛ በኋላ ወደ ጥናታችን እንገባለን።
እሺ ይሰማል?
ይሰማል።
ሽን ጸልይ። አባታችን አምላካችን ናዝሬቱ በኢየሱስ ክርስቶስን ለዚህ ሰዓት እናመሰግናለን። ምህረትህ ቸርነትህ በእኛ ላይ በስቶ እንደኛ ጥፋት እንደኛ መተላለፍ ቢሆን ኖሮ እዚህ ባልተገኘን ነበር፣ የዛሬን ቀን ባላየን ነበር። ማንንም ልናገር ማንንም ሊገምት በማይችል ፍቅር እኛን ተጠብቀ በዚህን ሰዓት እንደዚህ አይነት ሁኔታ እንድናመልክ ፈቃድ ስለሆነ ተመስገን። በአካል የሚሰበሰቡ ሰዎች ወደሚሄዱበት አቅጣጫ በሰላም አድርሳቸው። በአየር ሞገድ የሚሰሙትን መንፈስ ቅዱስ አንተ በምታውቀው መንገድ እያንዳንዳችን እንድንረዳ ቃልህን እርዳን። ፕሮግራሙን የሚመሩትን በመዝሙር የሚያገለግሉትን በስብከት የሚያገለግሉትን እያንዳንዳቸውን የኢሳያስን ከንፈር የነካ ዛሬ የነሱን ከንፈር እንድትነካ ፈቃድ ይሁን። እኛም ብቻ ሳይሆን በተለያየ ቦታ የሚያመልኩ ወገኖችን እናስባለን። አመጣጣቸውን ሳይሆን በፊቴ መገኘታቸውን እንድትባርክ ዘንድ ፈቃድ ይሁን። በናዝሬቱ በኢየሱስ ክርስቶስ ስም አሜን።
አሜን።
እንዴት አከለት ጀምራለሁ? አይኔ ሰይጣን መንፈስ አፍናኝ ሁላችንን መንፈስ ጌታ ያክራን አንዴ ጎልኛን ልጆችህን አይኔ ሰይጣን መንፈስ አፍናኝ ሁላችንን መንፈስ ምድር እንድትፈራ በእኛ ሆኖ ስራህን በኃይል የሚሰራ መንፈስ እጅግ ያስፈልገናል። አስበን ኢየሱስ ኃይልህ ያሸናል። ኃይልህን ስጠን መንፈስህን አጽናኙን ላክልን መንፈስህን ጌታ ያስበን አንዴ ጎበኛን ልጆችህን መንፈስ ቅዱስ መርዶ ነፍሳችንን አድነን ምጽአትህ ፈጥኖ መሄድ እንሻለን አንተን አጅበን ይህ ሁሉ እንዲሆን ፈቃድህ ይሁን። ኃይልህን ስጠን መንፈስህን አጽናኙን ላክልን መንፈስህን ጌታ ያስበን አንዴ ጎብኘን ልጆችህን ኃይልህን ስጠን መንፈስህን አጽናኙን ላክልን መንፈስህን ጌታ ያስበን አንዴ ጎብኘን ልጆችህን።
አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። በመንፈሱ እስከምንሞላ ጸሎታችን የዘወትር እሱ ነው፣ የሚበልጠው እሱ ነው። እግዚአብሔርን እናመሰግናለን። እንደ ተስፋ ቃሉ ተሞልተን እናለን። የዛሬ ሰንበት ትምህርት ስድስተኛው ሰንበት ትምህርት ነው። ያልተገደቡ አማራጮች ይላል። ያልተገደቡ አማራጮች በእግዚአብሔር መንፈስ እንመራ ለሁላችን ብዙ አይነት አማራጭ እንዳለ በብዙ አይነት መንገድ ሊጠቀምብናል ሊሰራብን እንደሚችል የሚናገር ክፍል ነው የምናጠናው። የመግቢያው ጥቅስ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ያ አንዱ መንፈስ ያ መንፈሱ አንድ ነው፣ የእግዚአብሔር ቅዱስ መንፈስ። ያ አንዱ መንፈስ ግን ለሁሉም የተለያየ ስጦታ እንደሚያስፈልግ እንደሚፈቅድ ለእያንዳንዱ እያካፈለ ይሰጣል። እና እግዚአብሔር ለሱ እንድንመሰክር ነው የሚጠራን። የእግዚአብሔር ጥሪ የሱ መስካሪዎች እንድንሆን ስለሱ ያየነውን ያወቅነውን የተረዳነውን ለሌሎች እንድንመሰክር እሱን ለሌላ እንድንመሰክር ነው የእግዚአብሔር ጥሪ። እሱ በሐዋርያ 1:8 በኢሳይያስ 43:10 እናንት ምስክሮቼ ናችሁ ይላል። እና ሐዋርያ 1:8 ላይ ደግሞ በመንፈስ ቅዱስን በተቀበላችሁ ጊዜ ከመንደራችሁ ከቤታችሁ ጀምራችሁ እስከ ምድር ዳስ ሁሉ ምን ትሆናላችሁ? ምስክሮቼ ትሆናላችሁ ብሎ ይናገራል። 43ም ላይ እንደዛ ኢሳይያስ 43:10 እንደዚሁ እናንተ የኔ ምስክር ናችሁ። ምስክር ማለት እንግዲህ እናውቃለን። ምስክር ያየውን ነው የሚናገረው። እኛ አምላካችንን አባታችንን ያየነውን የተረዳነው ነው ለሌሎች እንዲገባቸው ምንና እና እኛም የሱ መስካሪዎች ሆነን እንድንዘጋጅ ለዛ ሊያስታጥቀን የሚጠራን እና ምስክርነት ጥቂቶች ብቻ የታደሉ የመንፈስ ለጥቂቶች ብቻ የሚታደል የመንፈስ ስጦታ አይደለም። ምስክርነት እያንዳንዱን ክርስቲያን የሚመለከት መለኮታዊ ጥሪ ነው። አይነቱ ነው እንጂ የሚለያየው፣ መስካሪ ግን ሁሉም ነው። ክርስቶስን የተቀበለ ክርስቶስን ያወቀ ሁሉ ይመሰክራል። የሚመሰክርበት መንገድ ግን እንደየመንፈስ ቅዱስ ስጦታው ይለያያል። ግን ሁሉም መስካሪ ነው። ለአንዱ የምስክርነት ስጦታ ይሰጠዋል፣ ለሌላ አይሰጠውም የሚባላል። የምስክርነት ስጦታ የሁሉም ነው ማለት ነው። የክርስቲያኖች የሁላችንም ነው። ይህንን ጥሪ መጽሐፍ ቅዱስ በተለያየ መልክ ይገልጸዋል። የዓለም ብርሃን ናችሁ እያለ ይናገራል። የክርስቶስ መልእክቶች ናችሁ እያለ ይናገራል። የንጉሥ ካህናት ናችሁ ብሎ ይናገራል። ይህ ሁሉ ክርስቶስን አምላካችንን ለሌሎች የምንገልጽበትን የአገላለጽ መንገዶችን እየተናገረ ማለት ነው። ይህንን ኃላፊነት እንድንወጣ የጠራን ጌታ እንዲሁ ለስራ ደግሞ ያስታጥቀናል እና ከኛ የሚፈልገው ፈቃደኝነታችንን ነው። ፈቃደኛ ሆነን ይኸው እኔን ላከኝ እንድንል ነው። ችሎታችንን አይደለም። ችሎታው የሱ ነው። የሰጠናል ኦልሬዲ ሲፈጥረን፣ ከዛም ደግሞ በየጊዜው የሚጨምርልን አለ። ስጦታችንን ሳይሆን እሱ እየፈለገ ያለው ፈቃደኝነታችንን ነው ማለት። ለዛ ትሬን የሚያደርገን የሚያስታጥቀን በመንፈስ ቅዱስ ሞልቶ የሚያዘጋጀን እሱ ነው ማለት ነው። እሱ ነው የሚያስታጥቀን ብሎ ይናገራል። ስለዚህ አልችልም አላውቅም የሚል የእኛ ስጋት ሊሆን እንደማይገባ ነው። የመንፈስ ስጦታን ለእያንዳንዱ አማኝ ያድላል። እግዚአብሔር ብቁ የሆኑትን አይደለም የሚጠራው የጠራቸውን ብቁ ያደርጋቸዋል እንጂ ያው ልብ የምንለው ማለት ነው። ስለዚህ እኔ ብቁ አይደለሁም ብለው የእግዚአብሔር ሰዎች ብለዋል። እኔ ብቁ አይደለሁም እንዴት ይችላልው አፌም ኮልታፋን ብሎ ተናገራለ። እኔ መናገር አልችልም አይቀበሉኝም እኔ በጣም ልጅ ነኝ እንዴ የተለያየ መንገድ ምክንያት ያቀረቡ ሰዎች አሉ። የእግዚአብሔር ሰዎች ነው ማለት ነው። አለመቻላቸውን ትንሽነታቸውን በመገንዘብ ማለት ነው። ሁላችንም ያለን ነገር እንደላለን የሚያደፋፍረን ግን እሱ ነው እንጂ ብቁ የሚያደርገን እኛ አይደለንም ማለት ነው። የጠራን እሱ ራሱ ነው ብቁ የሚያደርገን ከኛ የሚፈልገው ፈቃደኛታችን ማለት ነው። እዚህ ምንድነው ራሳችንን ለእግዚአብሔር ቀድሰን በሚናሰክብበት ጊዜ ቁጥር ስፍር የሌላቸው እርሱን የማገልገል ማግለል የምንችልበት አማራጮች አሉ ይላል። እና ራሳችንን ለእግዚአብሔር ቀድሰን ስናሰክብ ይሄው ተጠቀምብኝ እና በምን መንገድ እንደምትጠቀም አንተ ታውቃለህ እኔ ግን ይሄው ብቻ መጥቻለሁ እንድንል ይፈልጋል ማለት ታዛዥዎችን እንዴት ነው ከሰነፎች መስዋዕትነት ታዛዥነት ይበልጣል ተብሎ ተነግሯል። ሳኦል በራሱ መንገድ እግዚአብሔርን አሰስታለሁ ብሎ ብዙ ነገር የሰቡትን አምጥቶ ሲያረግ ነው ነብዩ ለሱ የነገረው። እና እኛ እናረጋለን ከመንለው ነገር እግዚአብሔርን አሰስታለን ብለን በራሳችን መንገድ ከመንለው ይልቅ አንተ ተጠቀምብኝ የምንለው ነው እግዚአብሔር እየፈለገን እየተጠበቀ ያለው ማለት ነው። እና እግዚአብሔር ባውን ጸጋውን ያብዛልን በዚህ መንገድ ላይ የራሱን ምርጫ ወደ ጎን ትቶ ለጌታ ሙሉ በሙሉ የተቀደሰ ህይወት በመኖር ለመንፈስ ቅዱስ አሰራር በልቡ ቦታ የሚሰጥ ሰው ገደብ የሌለው ጥቅም ያገኛል ይላል። እንግሊዝኛው ላይ የሚለው ገደብ የሌለው ጥቅም ላይ ይውላል። በብዙ መንገድ ኢምፖርታንት ይሆናል ተጠቃሚ ሰው ይሆናል ማለት ነው። ፈቃደኛ ሆኖ መገኘት ብቻ ያን ሰው ለብዙ ነገር ተጠቃሚ ያደርገዋል ማለት ነው። ፈቃደኛ የሆነ ሰው ይገርማቸዋል። በስራም እንኳን ቢሆን እሺ የሚል ሰው ፈቃደኛ የሆነ ሰው ነው ብዙ ቦታ ላይ የሚላከው ሪዚስት ማያረክ ሰው እና ለብዙ ነገር ተፈላጊ ይሆናል። ለዚህም ተፈላጊ ይሆናል ለዚህም ተፈላጊ ይሆናል ለዚህም ተፈላጊ ይሆናል። እና እግዚአብሔር አንተ ተጠቀምብኝ በሚልበት ጊዜ በብዙ አይነት ስፍራ ሊጠቀምብን ይችላልና ሊጠቀምብን ደግሞ ይፈልጋል። እግዚአብሔር ራሱን ማንነቱን ለሚጠፉ ሰዎች መግለጽ ይፈልጋል እና እኛ ቻነል እንድንሆን ወርክ ይፈልጋል። እና እግዚአብሔር በእውነት ለዛ ያዘጋጀን እና ሰንበት ትምህርቱ ለዛ ነው እየተናገረ ያለው። ወደ ይሄ ዋናው መግቢያው እሱ ነው። ያ ይሁት ክፍል ደግሞ ሲናገር ለአገልግሎት የተባበሩ ወይንም የተለያዩ የመንፈስ ጦታዎች ብሎ ይናገራል። ለአገልግሎት የተባበሩ ግን የተለያዩ የመንፈስ ጦታዎች እንዴት ነው? አንዳንድ ጊዜ ሲናገሩ ይሄ ዩኒቲ ኢን ዳይቨርሲቲ የሚባል መናገር አለ። በዚህ እንደዚሁ እንደው አባባል የተለያዩ ነገሮች ውስጥ ያሉ ግን የተቀናጁ ወደ አንድ ግብ የተቀናጁ ማለት ነው። አንድ ኦርጋናይዜሽን ድርጅትን ስናይ የተለያየ ዲፓርትመንት ነው ያለው የተለያየ ሴክሽን ነው ያለው ግን በደንብ ኦርጋናይዝድ ከሆነ ግን እንትን አይደለም የተበጣጠሰ አይሆንም። ሁሉም አንዱ ከአንዱ እየተደጋገፈ አንዱን ግብ ወደሚያመጣ ማለት ነው። የትርፍ ድርጅት ራሱ ቢሆን ለትርፍ የሚሰራም እንኳን ቢሆን የተለያየ አለ። ኮሙኒኬሽን ዲፓርትመንት አለ፣ ፋይናንስ ዲፓርትመንት አለ፣ ሴልስ ዲፓርትመንት አለ፣ አድሚኒስትሬሽን አለ። ያ ሁሉ ከአንዱ ጋራ የየራሱን ድርሻ በትክክል ተወጥቶ ልክ እንደ ኳስ ሜዳም እንደማለት ነው። እያንዳንዱ በየቦታው የራሱን ድርሻ በደንብ ሲወጣ ግቡ ይሰራል። ልክ የመንፈስ ቅዱስ ስራ እንደዛ ነው። የተለያዩ ሰዎች የተለያዩ ጾታ ተሰጥቷቸው አንድ ላይ ሆኖ የአንዱ አንዱን እየደገፈ የእግዚአብሔርን መንግስት የማስፋፋት ሰዎችን ወደ መንግስት የመጥራት ስራ ይህን ምድር ወደ ፍጻሜ የማድረስ ስራ ላይ ይደርሳል ማለት ነው። ወደ ራሳችን ወደ ሰልፊሽነት ሳንመጣ ወደ ራሳችን ስንመጣ ግን አንመችም፣ ለዛ አይነት አመራር ሳንመች እንቀራለን። ብዙ የዋራትን ጸባያት እዚህ ላይ ገልጸዋል። እያንዳንዱ የራሳቸው የሆነ ባህሪ ነበራቸው። በስጋ ሲታይ አስቸጋሪ ነው የሚባሉን ባህሪዎች ነበራቸው። ግን በእያንዳንዳቸው ባህሪ ውስጥ እግዚአብሔር እሱ እየተጠቀመ ነበረ ይሰራ የነበረው እና አንደኛ ቆሮንቶስ 12 ከ13 ስናይ ያንን ሀሳብ ነው የሚናገረው። በእነዚህ ጥቅሶች ውስጥ የክርስቶስ አካል በሆነው ቤተክርስቲያን ውስጥ ሰዎች ስላላቸው የተለያየ ስጦታ አስፈላጊነት ምን እናስተውላለን? እና ልክ አንድ አካል የተለያዩ ብልቶች እንዳሉት እንደዚሁ ክርስቶስ ራሳችን ሆኖ በመንፈስ ቅዱስ እያገናኘን የተለያየ ስጦታ ሰጥቶን አንዱን ከአንዱ ጋር እየደጋገፈ የመዝሙር ስጦታ፣ የስብከት ስጦታ፣ ትንቢት የመናገር ስጦታ፣ የፈውስ ስጦታ፣ የመዘመር ስጦታ፣ የተለያዩ ስጦታዎች ተደጋግፈው አንዱ ከአንዱ ጋር እየተደጋገፉ የእግዚአብሔርን መንግስት ከፍ የሚያደርጉና እግዚአብሔር ለሰዎች የሚገልጹ የመንግስቱን ምጽአት የሚናገሩ የእሱን መንግስት የሚያበስሩ ይሆናሉ። እና እግዚአብሔር የተለያየ አመጣጥ ወይ ክህሎት እና ብቃት ያላቸውን ሰዎች ወስዶ ለአገልግሎት የሚያበቃቸውን የመንፈስ ስጦታ በመስጠት ይደሰታል። እግዚአብሔር ይደሰታል። በተለያየ ራሱ ሲንፈጠር ታሌንቶች አሉ። እግዚአብሔር ነው የፈጠረው። እሱ የእጁ ስራዎች ነው። በመንፈስ ቅዱስ ከተወለደ በኋላ የምናገኛቸው በተአምር የምናገኛቸው ስጦታዎች አሉ። እንዲሁ ሲፈጠረን ራሳ የየራሳችን ታሌንት አለ። የፈጠረን ራሱ ነው። እሱ ራሱ የእግዚአብሔር ስጦታ ነው። ስለዚህ በፈጠረን አካሄድ አርጎ በዛ ሊጠቀምብን ይፈልጋል ማለት ነው። እና የተለያየ ታሌንት ያላቸውን ሰዎች ለእግዚአብሔር ስራ ብቃት እንድኖራቸው ለመጠቀም የመንፈስ ቅዱስ ስጦታ በመስጠት ወደ ስራው እንዲሰማሩ ማድረግ ይፈልጋል። እና የክርስቶስ ብልቶች ሁሉም አንድ አይነት የሆኑ ተመሳሳይ ሰዎች አይደሉም። ሁሉም አንድ አይነት ሰዎች አይደሉም። ተመሳሳይ አስተሳሰብ ያላቸውም አይሆኑም። ቤተክርስቲያን በክርስቶስና በቃሉ ፍቅር ተዋህደው ይህንን ፍቅርና እውነት ለዓለም ለማረጋጋት የቆረጡ የተለያየ ስጦታ ያላቸው ሰዎች የተጋጋለ እንቅስቃሴ ውጤት ነው። እና ባላቸው ስጦታ እግዚአብሔርን ለማገልገል በግለት ቆርጦ የተነሰው ሰዎች ስብስብ እንጂ አንድ አመለካከት ያላቸው በአመለካከት እንኳን ልናይልን እንደምንችለው በአመለካከት የእግዚአብሔርን እንኳን ስራ ለመስራት አንዱ ይሄ መንገድ በዚህ መንገድ ስራው ላይ ሊሰራ ይችላል ብሎ ሊያስብ ይችላል። ሌላ ደግሞ አይደለም የተሻለ ስራ ሊሰራ የሚችለው በዚህ መንገድ ነው ብሎ ሊል ይችላል። እና ዋናው በፍላጎት እሱን ለማገልገል ባለን በቅንነት ስንሄድ እሱ ራሱ ይመራናል እንጂ በችሎታችንም በመላካታችንም ልንለያይ እንችላለን። ግን ክርስቶስን በማክበር እሱን ለመታዘዝ በመቁረጥ ላይ ነው የምንገናኘው ማለት ነው። ስለዚህ ይሁድ ላይ የሚናገረው ለአገልግሎት የተባበሩ ሚስ የተቀናጁ ግን የተለያዩ ስጦታዎች የሚለው ይህንን ለመናገር ነው። ወደ ሰኞ አልፋለሁ። ያው ለውይይት ጊዜ እንድኖረን የሁሉም በጎ ስጦታዎች ሰጪ ምንጩ የምናውቀው ነው። በትክክል የምንረዳው ነው። ሰጪው አንድ ስጦታዎቹ እንኳን የተለያዩ ቢሆኑ ምንጩ አንድ እንደሆነ ነው የሚናገረው። መጽሐፍ ቅዱስ በግልጽ እንዳስቀመጠው እያንዳንዳችን ለሌሎች ወንጌል የማካፈል ልዩ የቤት ስራ አለብን። ስለዚህ ማንም ያለው የራሱ አይደለም። ጳውሎስ ይናገራል በትክክል እንዳንሰልፍ ሞኞችም እንዳንሆን ይነግረናል። አንተ ሞኝ ከራስህ ያለ ምንም ነገር የለም፣ ከራስህ የሆነ ነገር ምንም ነገር የለም ብሎ ይናገራል። ምናልባት አይ በደንብ አድርጌ በቃ በእኔ መዝሙር ሰው ሁሉ ይባረካል ብለን ምናልባት ሳናቀው ልንፎስት እንችላለን። ይህ ፈተና እኔን አይደርሰኝም ማለት የምንለው አይደለም። በጣም በእውነት የሚገርም ነገር ሰለሞን ጠቢቡን ሰለሞንን ስናይ በእግዚአብሔር ፊት ወጥቆ እግዚአብሔር በጥበብ ሁሉ እንደሱ ያልተገኘለት ሰው አድርጎ ጠቢብ ሲሆን ሰው ሁሉ ሲደነቅ፣ ፍጻሜው ላይ ግን የበለጠ ታላቅነቱ እንዲታወቅ ብዙ ነገር ውስጥ ገባ፣ ተፈተነ። እና እግዚአብሔር በሚሰጠን ስጦታ እኛም ሀብት እንኳን ቢሰጠን እኮ ማለት ነው እንዳለ ቢሊየን በቢሊየን ቢያደርገን ምንድን ነው የምንሆነው? ስቲል እግዚአብሔር ነው የሚከብረው። አረ ምናልባት እንደሰነፉ ሰውዬ በቃ ነውማ በቃ እድሜ ልኬን ሁሉ የሚበቃ ሀብት አለኝ ነፍሴ ቁጭ በይና ተደሰች እንዳለ አይነት ነገር ልንሆን እንችላለን። የስጦታውን ምንጭ ልንረሳ እንችላለን። ዛሬ ያለን ነገር የስጦታው ምንጭ እግዚአብሔር ስለሆነ ማንም ልነሳ እንደሚችል ሊሰጥ የሚችል ሊያደርግ የሚችል እሱ እንደሆነ ልናስተውል ይገባናል ማለት። ስለዚህ ተጠቃሚብኝ ብለን ስንል በእኛ ውስጥ ባለው ነገር ሁሉ እግዚአብሔርን ልናከብርና እኔንም ለዚህ የተገባሁ ነው አደረገኝ ብለን ልናከብረው ነው የሚገባ ነው። ስለዚህ እግዚአብሔር ስጦታ ሲሰጠን ሌላው እንዲባረክ ነው ማለት ነው። ተቀናይቶ ነው፣ አንዱ ከአንዱ ጋር ተደጋግፎ የሱ ስራ እንዲሰራ የሱ ማንነት፣ አዳኝነት፣ አፍቃሪነት እንዲታወቅ ነው የሚፈልገው ማለት ነው። እና በኢየሱስ ምሳሌ ላይ የተጠቀሰ ሰው ቤቱን ጥሎ በሄደ ጊዜ ለባሮቹ ቤቱን እንዲጠብቁ አዘዛቸው። ለእያንዳንዱ የሚሆን ስራ ሰጥቷቸዋል። ያ ለአንዱ አምስት፣ ለአንዱ ሁለት፣ ለአንዱ አንድ ሰጥቶ ነው የሄደው። ከዛ ሄዶ ቆይቶ ሲመጣ እንግዲህ የሆነውን ነገር እናውቃለን። ባለ አምስቱም አትርፎ ነግዶ፣ ባለ ሁለቱም አትርፎ ነግዶ እጥፍ እጥፍ አድርጎ ሲመጡ አንደኛው ግን ይሄ ጨካኝ ሰው ስለሆነ መጥቶ ደግሞ የት ሆነ ብሎ እንዳውሰኝና ችግር ውስጥ እንዳይከተኝ ቀብሬ ላስቀምጥ ብሎ እንዳስቀመጠ ያ ከእሱ ደግሞ ያ እንደተነጠቀበት ይናገራል። ይሄ ለእኛ ትምህርት እንዲሆን ነው። እና እግዚአብሔር ሲሰጠን እንድንቀብረው አይደለም ልንጸልይ ምንድነው ስጦታዬ ብለን ልንጸልይ ባገኘነው ስጦታ ደግሞ እንድናገለግል ይፈልጋል ማለት ነው እንጂ እንድንቀብረው እንድንተወው አይደለም ማለት ነው እሱ ነው የተናገረው መጽሐፍ ቅዱስ በግልጽ እናስቀምጣው እያንዳንዳችን ሌሎች ወንጌል የማካፈል ልዩ የቤት ስራ አለብን ይላል ያንን የቤት ስራ ማስፈጸሚያ ስጦታ ነው እና ስለዚህ በዛ መንፈስ በዛ መረዳት ስጦታዎቻችንን ስራ ላይ እንዲውሉ መፍቀድ አለብን ማለት ነው ሁላችንም በእግዚአብሔር የእግዚአብሔር ቤተሰብ ነን መጠኑ ሊለያይ ቢችልም ተጠያቂ የምንሆንባቸው እግዚአብሔር የሰጠን መክሊቶች አሉ ስለዚህ እኔ ምንም መክሊት የለኝም ማለት አንችልም ማለት ነው ሁላችንም መክሊት የሌለው የለም መክሊት አለ ሁሉም ማለት ነው እንጂ አንዳንዳችን መክሊት አለ ፈቃደኛ ሆነን የምናረጋት አንድ ነገር ስለ እግዚአብሔር ክብር የምናረገው ነገር ሁሉ የመክሊት ውጤት ነው ስለዚህ ማረግ የምንችለው እግዚአብሔር እንድናረግ ይፈቀደልን ጸሎት ማድረጋችን ምን ልበል እንግዲህ ምናልባት ሰው ጸልይ ሲባል ቶሎ በፈቃዱ ወዳው መጸለይ ከባድ አይደለም ብዬ ስላሰብኩ ነው የራሴ ሐሳብ ስለሆነ እና ትልቅ ስጦ እያንዳንዳችን የምናረገው ነገር ከእግዚአብሔር መጣና የእግዚአብሔር ስጦታ ነው ስለዚህ አይነቱ ይላጅ እንጂ ሁላችንም ስጦታ አለ ማድረግ የምንችለው ነገር አለ ማድረግ የቻለው ነገር ሁሉ የስጦታ ውጤት ነው መክሊቶቻችን ብዙ ቢሆኑ ወይንም ጥቂት እግዚአብሔርን ለማገልገል እንጠቀምባቸውና ሌሎችንም በተሰጣቸው መክሊት ተጠቅመው ሊያቀርቡ አገልግሎት እውቅና መስጠት አለብን እዚህ ላይ ሌላም ተነገተች ተጨምሯል እግዚአብሔር ለኛ የሰጠንን ስጦታ ማፈን እንደሌለብን እግዚአብሔርን እያከበርን እግዚአብሔር ለዚህ አብቅቶኛል ይሄንን በዚህ እንዳገለግል ስጦታ ሰጥቶኛል ጸጋ ሰጥቶኛል ብለን እያገለገልን እያለን በሌላ በኩል ደግሞ የሌሎችንም ስጦታ መከተል አለብን አንድ ሰው ስጦታ ኖሮት ያ ስጦታ ስራ ላይ እንዳይውል እንቅፋት የሚሆን ሰዎች መሆን የለብን እሱን ላይ ልንጠነቀቅበታል እያንዳንዱ እግዚአብሔር በውስጡ ያስቀመጠው ነገር እንዲያድግለት የምንጸልይና የምናበረታታ ሰዎች ሆናለን ሁለቱንም ሳይድ ማለት ነው እኛም የተሰጠንን ስራ ላይ እንዲውል እየጸለን እያመሰገን መሄድ አለብን የሌላውንም እንደዚሁ ስራ ላይ እንዲውል ማድረግ አለብን ማለት ነው አላቅ አንዳንዴ ምናልባት ያ እኛን የሚነካ እንኳን መስሎ እንኳን ቢታይ ለእግዚአብሔር ክብር ሁልጊዜ እግዚአብሔር የሰጠውን እኛ እንቅፋት እንዳንሆን ልንጠነቀቅበታል የትኛውንም አካላዊ አእምሯዊ ወይንም መንፈሳዊ አቅም መናቅ የለብንም ብሎ ይናገራል እኛ እንደ ሰው ስናይ እግዚአብሔር ያናቀውን ልንልንክ እንችላለን የጸሎት ሰዎች ልንሆን ይገባናል እንድናስተውለው ማስተዋልን እግዚአብሔር እንድሰጠን ማለት ነው ያንን ስናይ የሰውን ስጦታ ማስተዋል እንችላለን መደገፍ እንችላለን ያ ስራ ላይ እንድንና እግዚአብሔር እንድባረክ ሰውም እንድባረክ እግዚአብሔር እንድከብር ምክንያት መሆን እንችላለን ያ የሁሉም በጎ ስጦታዎች ሰጪ ምንጩ እግዚአብሔር መሆኑን የምናገር ነው ይሄን ያየ ነው ማለት ነው ስለዚህ የራሳችን ብለን በውስጥ የምናረገው ነገር የለንም የኛ ነው ብለን የምንለው ነገር የለንም በሌላ መንገድ ደግሞ የተሰጠን ተቀብሮ እንዲቀመጥ አይደለም በሌላ መንገድ ደግሞ ሌሎች የተሰጣቸው ስጦታ ደግሞ ስራ ላይ እንዲሄድ እኛ በኩላችን በጸሎትም ሆነ መደገፍ በሚያስፈልገን ነገር ሁሉ ደግፈን ወደ ስራ ላይ እንዲመጣና እግዚአብሔር እንዲከብር ፈቃደኛ መንገዶች እንሆን ማክሰኞ ላይ የመንፈሳዊ ስጦታዎች አላማው ምንድነው? ሁላችንም ለናሰው ለምንችለው አላማው ምን ለማድረግ ነው? የመንፈስ ቅዱስ ስጦታዎች በርካታ አላማ አላቸው። ስጦታዎቹ የሚሰጡት ቤተክርስቲያን የኢየሱስን አገልግሎት ከፍጻሜ እንድታደርስ ለማስቻል ነው። ትልቁ ነገር እሱ ነው። ስጦታዎቹ ሁሉ ተቀራርበው እንዲግቡ የአንድ ትርፋ የአንድ የፕሮፌት ድርጅት አንድ ለማትረፍ የተቋቋመ የንግድ ድርጅት አላማው ሲቋቋም ትርፍ ማግኘት ነው። ከነበረበት ብር ከነበረበት አቅም ከፍ ያለ ሌሎችን ማገልገል ሊሆን ይችላል ፕሮዳክሽን ማድረግ ይችላል ዋናው አላማ ሌላው ማገልገል አይደለም ማገልገሉ ሚንስ ነው ሲቋቋም ትርፍ ሊያገኝ ነው የተቋቋመው ከዛ ግን ትርፍ ሊገኝ የሚችልበት መንገድ ይሄ ነው መንገድ ያንን መንገድ በደንብ አርጎ ያጠናክረዋል አላማው ትርፋማ መሆን ነው ስለዚህ ዋናው የመንፈስ ቅዱስ ስጦታ አላማው የእግዚአብሔርን ስራ ከፍጻሜ የማድረስ እሱን ልንረሳ ይገባል ብዙ ጊዜ የመሳቤት መሪዎች ሰዎችን በጣም አልጎ ይከሰቅሳሉ አላማውን እንዳይረሱ የቤተክርስቲያናችን አላማ ግቡ እንት የድርጅታችን ግቡ ይሄ ነው ከግቡ እና ይደርሰናል ስለዚህ እያንዳንዳችን የሚታረጉት ነገር ከዚህ ጋር ኮንትሪቢዩሽን አለው ብለው በጣም አልጎ ይከሰቅሳቸዋል እና ግቡን ማወቅ በጣም ጥሩ ነው አንዱ ከአንዱ ጋር የሚያረጋው ከግቡ ጋር እንዴት እንደሚገናኝ ማወቅ እንችላለን መደገፍም እንችላለን ሌላ ሰው የሚያደርገው ነገር ግቡን እንደሚያጠቅፍ እንደሚጎዳ ማወቅ እንችላለን። ምክንያቱም የአንዱ ጉድለት ወደ ሌላ ይደረሳል። አንዱ ያበላሸው ነገር ድርጅቱን ካከሰረ ውድቀት ላይ ካወጣ ምናልባት ብዙ ጊዜ በትርፍ ነው የሰዎች ደሞዝ የሚጨመረው። ድርጅቱ ትርፋማ ሲሆን ለሰዎቹ ደግሞ ደሞዝ ይጨመራል። ስለዚህ የአንዱ ጉድለት ሌላውን እንደሚጎዳ ስለሚያውቁ ከስራ መባረር አለ። ድርጅቱ ከተከሰሰ ይዘጋል አይደል? መጥፎ ስራ ሰርቶ ከተከሰሰ ድርጅቱ ይዘጋል። ከተዘጋ ሁሉም ሊባረር ነው። ጥሩ የሰራም መጥፎ የሰራም ሁሉም ይባረራል። ስለዚህ አላማው ሲታወቅ መታገዝ ይመጣል። አንዱ ከአንዱ ጋር ያለው መታገዝ እንድመጣ። ስለዚህ አላማችን የእግዚአብሔር ስራ ከፍጻሜ ማድረስ የክርስቶስን መምጣት ማፋጠን ነው። ስለዚህ እዛ ላይ ነው ሁላችንም የምንሰራው ማለት ነው። ያንን ስናደርግ የራሳችንንም ፍላጎት ለዛ እንድገዛ ማድረግ እንችላለን። ያ ደግሞ የበለጠ ነው፣ ከሁሉ የበለጠ ነገር ስለሆነ ማለት ነው። የመንፈስ ስጦታዎች በምሳሌ ላይ የተጠቀሱ መክሊቶች ብቻ አይደሉም። ተፈጥሯዊ የሆኑ መንፈሳዊ የተማርናቸው ሆኑ የታደልናቸው ሁሉም ስጦታዎችን ያካትታል ብሎ ይናገራል። እና ይሄ ቅድም ጠቅሻለሁ፣ በተፈጥሮ እግዚአብሔር ሲፈጥሩ የእሱ እጅ ስራዎች ናቸው። ስንፈጠር ያለን ዝንባሌዎች፣ ታሌንቶች ስንፈጠር ያለን አንዱ ከአንዱ በጣም ይለያያል። አንዱ በአንድ ነገር ብርቱ ነው፣ በሌላ ነገር ደግሞ ደካማ ነው። እና ይሄ የተለያየ ታሌንቶች አሉ። ስንፈጠር ያለን ዝንባሌ ማለት አንዱ አንዱ ነገር ይወዳል እና እሱ ራሱ የእግዚአብሔር ስጦታ መሆኑን ልብ ልንል እንችላለን። እያንዳንዱ ስጦታ አላማው የእግዚአብሔርን ስራ ከፍጻሜ ጋር የማድረስ ነው። መምጣቱን ምንድን ነው ብሎ የሚናገረው? መምጣቱን አፋጥኖ ነው ብሎ የሚናገረው። የእኛ ቸልተኛ መሆን፣ አላማውን መርሳት፣ ልክ እንደ እስራኤላውያን የተናገረው እና ታሪክ ይደገማል ብዙ ጊዜ በአርባ ቀን ሊደርሱ የነበረው ነገር ቸልተኛ ሆነው በምድረ በዳ አላማቸውን ከመሳታቸው የተነሳ 40 ዓመት ፈጀባቸው። እና ያ ለእኛም ምሳሌ ነው፣ ተጠቅሷል። እኛ አላማ ስንስት በምድራዊ ነገር አላማችን በጣም ሲሄድብን፣ በዚህ ምድር በምናገኘው በቤታችን በትዳራችን ሁሉ ነገር አስፈላጊ ነው፣ ግን ዋና ሲሆን ዋናውን አላማችንን እንዳለ መንገዱን ትተን እንድንሄድ ያደርገ። ምድረ ባዳ ላይ እያለን መንገድ ላይ ሄደን መንገዱን ትተን ሌላ እርሻ ውስጥ እንገባ ሊያደርግ ይችላል፣ እንዳለ መንገዱን አቋርጠን እና ግን አላማውን ስናውቅ ግን የምናደርገው ሁለተኛ መሆኑን እናውቃለን። ዋና አላማችን ወደ እግዚአብሔር መንግስት መሆኑን እናውቃለን። ስለዚህ ያንን አላማ ልንስት አይገባንም። የእግዚአብሔርን መንግስት ጽድቁን እንፈልጉ ሌላ ሁሉ ይጨመርላቸዋል ብሎ እንዳለ ሌላ ነገር እንኳን ቢቀር ከእግዚአብሔር መንግስት የሚበልጥ ነገር እንደሌለ ለህይወታችንም ሁልጊዜ ልናሳስብ ይገባናል። እና ወደዛ ዓላማ ነው ሁሉን የምናደፋፍረው፣ ሰው የምናጽናናውን በዛ ነው። በዚህ ምድር ሀብት ላይ ይሄ ምንድን ነው የሚባለው እንግዲህ እና ማደን ብዙ ጊዜ አንዳንድ ስብከቶችን ማን ነው ይሄ ፕሮስፔሪቲ ስብከት የሚባል አለ፣ በጣም የታወቀ ስብከት ነው። ሰውየውን አንዳንድ ስም አለው። ብዙ ጊዜ በዚህ ምድር በቃ ታገኛላችሁ፣ ይሳካላችኋል፣ ትበለጽጋላችሁ የሚል ስብከት አለ። ስለዚያ ብዙ ነገር መጥፎ ነው ብያዘ እግዚአብሔር ያደርጋል። ግን ዋና እንድንሰብክ የተጠየቅነው እኛ የእግዚአብሔር መንግስት ነው። በዚህ ምድር ይህን እዚህ ላይ የተሰጠን ዋናው የተሰጠን ተስፋ ሰላሜን እተውላችኋለሁ ነው። በምናሳልፈው ነገር ሁሉ ሰላሜ ከእናንተ ጋር ነው ብሎ ተናግሯል። እሱም በትክክል መናገር እንችላለን። ከዛ ውጭ ግን ሌላ ሊሆን ይችላል ላይሆን ይችላል። ግን ሰዎችን በእግዚአብሔር መንግስት በመምጣቱ እንደሚረኩ ይሄ ምድር አላፊ እንደሆነ ነው እንድናገር እና ከዓላማ የሳተ ነገር ላይ እንዳንሄድ እኛም ልንጠነቀቅ ይገባናል። ስጦታዎችን ማሳደግ ያው ቅድም እንደተጠቀሰው ልክ ባለ አንዱ ቀብሮ እንዳስቀመጠው እንዳይሆን ነው ያለን የሰጠን ስራ ላይ እንዲውልና እግዚአብሔር እንዲከብርበት እንዲያድግ ነው የሰጠን። አንድ ቦታ ላይ ያ ሰው ለአገልጋዮቹ እንደየአቅማቸው ነበረ መክሊት የተሰጣቸው። ያ 1፣ 2፣ 5 ሰጥቶ የሰጠውን ሰውዬ ምሳሌ እንደገና እያመጣ ነው። እያንዳንዱ ሰው የተለያየ መጠን ነበር የተቀበሉት። አንዱ 5፣ ሌላውም 2፣ ሌላውም 1 ነው የተቀበለው። እና መክሊቶቹ በኃላፊነት የሾማቸው ሰው ንብረት ነበሩ እንጂ የየራሳቸው አልነበረም። የመክሊቶቹ ባለቤት ማን ብዙ መክሊት ማን ትንሽ መክሊት ተሰጥቶታል የሚለው ጥያቄ አይደለም የሚያሳስበው፣ የእሱ ጭንቀት በተሰጠው መክሊት ግን ምን ሰሩበት የሚለው ነው። እና ትልቁ ነገር እኔ ብዙ የለኝም ወይም እኔ በጣም ብዙ አለኝ የሚለው ነገር ሳይሆን እኛ በተሰጠን ምን እያደረግን ነው። እና ተደጋግሞ የመጣ ሀሳብ ነው፣ ስጦታዎችን ማሳደግ የራሳችንንም የሌሎችንም ስጦታዎች እንዲያድግ ምክንያት ልንሆን ይገባናል። በዛ ነው የእግዚአብሔር ስራ ከፍጻሜ ሊደርስ የሚችለው። እና በዚህ ሐሳብ ውስጥ እንድንጸራ አዳደስ ሐሳቦች አይደሉም ግን በውስጡ ተከሰተን ሊንገባበትና በእውነት የራሳችን ሊናረገው የሚገባ ነው። እግዚአብሔር ስራው እንድሰራ ይፈልጋል። እሱ ነው የሚያስጠብቀን የኛ ፈቃድ በቃ ወሬ የምናረገው ነገር አንስቶልናል። የሚፈልገው በእውነት ፈቃደኛ መሆን እሱን ልታደርገው የሚበልጠው እሱ ነው። ምርጫ ላይ ነው እኛ ያለን መምረጡ ላይ ነው። የትኛው ነው በጥን እንዴት ነው ከፋሪውን ጮማለነ በቤቴ መናሽሻለኛል ብሎ እንዳለው ከእግዚአብሔር ጋራ መከራም ቢሆን ይሻላል። ብርሃን ያለው በዚህ መንገድ ነው። ስለዚህ ከሱ ጋራ ደስታም ሆነ ሀዘን ከእግዚአብሔር ጋራ በእግዚአብሔር ቤት ይሻለኛል ብለን አንተ ምራኝ በሚፈልገው መንገድ የሚለውን ፈቃድ ነው የምጠብቀው። ከዛ በኋላ ማስተጣቅ የእግዚአብሔር ስራ ነው። ስለዚህ እዚህ ነገር ላይ ትኩረት ሳንሰጥ ይችላል እንችላለን። ሌሎች የደረሰባቸው ፈተና እኛም ጋር ሊደርስ ይችላል። ለሰርግ ሲጠሩ እንዴት ነው ያሉት ሰዎች? አንዳንድ ሰዎች አይ እኔ ዛሬ ሰርግ ቀጠሮ አለብኝ መምጣት አልችልም፣ ያ ደግሞ አረበሬ እንደዚህ ሆኖ ይሄንን ማድረግ አለብኝ፣ ሁሉም የየራሱን ችግር ነው የተናገረው። ዛሬም እኛም መናገር እንችላለን። ስራ በጣም በዝቶብኝ፣ የልጆች ነገር ሆኖብኝ፣ ጥናት በዝቶብኝ ብለን የጸሎት ጊዜ አጣው እግዚአብሔር ጋር አብሬ ማማሳልፍበትን ቃሉን የማጠናበትን ሌሎች የሚመሰክርበትን ጊዜ አጣው። ለምን ኑሮ ነገር ወጠረኝ መስራት አለብኝ እያን ለሌሎች የተነገረውን እኛም መናገር እንችላለን። እንደዛ አይነት ፍሪክሽን ሲመጣ እንዴ ሌላ ቢጎደል ቢቀር ከእግዚአብሔር ጋር ይሻለኛል፣ እሱ የሚለውን መስማት ለኔ ይሻለኛል፣ የእግዚአብሔር መንግስት ላስቀድም፣ ጽድቁንም ሊፈልግ ሌላ ሁሉ ይጨምርልኛል፣ እሱ ያለኝ ይበቃኛል ብለን ስንል ከዛ በኋላ የሚያስፈልገንን ችሎታ ግን የሚሰጠን እሱ ነው። ከዛ ያለችንን አንድ እንይ ትንሽዋን ነገር እንይ ደሞ እንጸልይላል። እንግዲህ ቦታው ዘልያለው መሰለኝ። ጽድቆታችንን ለማለየት እንጸልይ፣ ምን እንደተሰጠን ለማወቅ እንጸልይ። ከዛ በነገረን ላይ እንሄድበት ለመስራት እንነሳ። ከዛ እግዚአብሔር የበለጠ ይገልጽልናል፣ ስራውን ይሰራል። እንደዛ ስንሆኑላችን ምን ይሆናል ማለት ነው? ውጤቱ ዋናው አላማ ምንድነው? የእግዚአብሔር መንግስት መምጣት ነው። የመምጣቱ ስራ የመፋጠን ነው ውጤቱ ማለት ነው። ዋናው አላማ እሱ ነው። ሁላችንም ስራችንን ብንሰራ ትኩረታችንን ብንሰጥ እግዚአብሔር ለሚሰጠን ጥሪ አእምሯችንን ወደዛ ብንመልስ እሱ ሊጠቀምብን ሊያስታጥቀን ብዙ ሰዎች ብዙ ነፍሳት አሉ እኛ ማናቃቸው። ልክ ማነው ኤልያስ እንደተናገረው ማንም የለም ባለ ጊዜ ብዙ ሰዎች እንዳሉ እንደተናገረው እኛ በአካባቢያችን ስንት ሰው እንዳለ አናቀም። እግዚአብሔር ግን ያውቃል። ግን እዛ ልልከን ምናልባት ለትጥቋል ተዘጋጀን ሊሆን ይችላል አናቀም። ስለዚህ just እንጸልይና ሁሉ ሲሆን ምን ይሆናል ነው ያለው። ይህ የዘላለም ወንጌል ለዓለም ሁሉ ይደረሳል፣ ከዛም በኋላ ፍጻሜው መጨረሻው ይመጣል። ስለዚህ እግዚአብሔር ያንን ነገር እየጠበቀ ነው ያለው ማለት ነው። ስለዚህ እኔን ላከኝ ስንል የሚልክበትን እሱ ያውቃል፣ በምን መንገድ እንደሚልከን እሱ ያውቃል። ግን እኛ ፈቃደኛ እንድንሆን ያን ነገር ችላ እንዳንል ትንሽ ነገር ነው እንዳንል እግዚአብሔር በእውነት ይጠብቃል። እና ጊዜ አሁን ለውይይት ነው ሐሳብ ለናመሰራ ጊዜውን ለውይይት እንጠቀምበት። ሐሳብ ጨምሩ መጀመሪያ እንደውም ትንሽ ሰፋ ያለ ጊዜ ያለን ጥሩ ነው። ያው ኢሌቨን ላይ እናቆማለን። መጀመሪያ በሐሳብ እንጀምር። በጣም ዘለዘለል ስላልኩኝ ብዙ ክፍተቶች አሉ ሐሳብ ልጨምሩበት፣ ከዛ ወደ ጥያቄ እንሄዳለን። እሺ
ሄሎ
ይሰማል? አዎ እንግዲህ ከሩቅ ሆና ነው የምትናገረው። ይሰማል ወይ ትላለች። ስልክ ላይ ያላችሁ ተናገሩ። በእምነት በራቅ ብላ ተቀምጣ ነው የምትናገረው። ይህንን እያዞራችሁ ተናገሩ ይሻላል። የሚናገር ሰው
ስለ መክሊት በተባለው ላይ ነው እና አንደኛው 5 ነው ያገኘው፣ ሌላው 2 ነው ያገኘው፣ ሌላው 1 ነው ያገኘው እና ግን ችግር የደረሰበት 1 ባገኘው ላይ ነው። እና ብዙ ጊዜ እኛ ሰዎች በአይምሯችን የምናስበው ሐሳብ ብዙ መክሊት ካላቸው ሰዎች ብዙ እንደሚጠበቅባቸው፣ ነገር ግን ጥቂት ካለው ምንም የማይጠበቅ ይመስለናል። ምክንያቱም አንዳንድ ጊዜ ምንም እኔ ስጦታ የለኝም ብለን የምናስብበት ሁኔታዎች ስላሉ ማለት ነው። ግን አንድ ስጦታ ያልተሰጠው ሰው ግን የለም። አንድ ስጦታ የሌለው ሰው ስለሌለ ስለዚህ እያንዳንዱ ሰው በተሰጠው ስጦታ ባለማስረፍ ተጠያቂ ነው ማለት ነው። እና ብዙ ጊዜ ትኩረታችን በቃ የሚዘምሩ ሰዎች፣ የሚሰብኩ ሰዎች፣ የሚያስተምሩ በቃ በሰው ፊት የሚታዩ ሰዎችን ብቻ ስጦታ ያላቸው ይመስላል። ግን እነዛ ሰዎች እዛ ጋር ወጥተው እንዲዘምሩ፣ እንዲሰብኩ ወይም በሰው አይን የሚታይ አገልግሎትን እንዲያደርጉ ከጀርባ ጸሎትን መጸለይ ትልቅ አገልግሎት ነው። የጸሎት በጸሎት ፍለፍ ሰው ፊት መቆም አልችልም ብለን ብንል ግን የጸሎት ጸጋ ካለን በጸሎት እነዛን ሰዎች ስንደግፍ እነዛ ሰዎች በርትተው ይቆማሉ። ታስታውሳላችሁ በሙሴ ጊዜ ሙሴ በጦርነቱ በደከመ ጊዜ እጁና እጁን ወደ ላይ በሚያነሱበት ጊዜ ጦርነት ድል ያደርጉ ነበር። ደክሞት ክንዶቹ ደክመው ወደ ታች በቆሙ ጊዜ እስራኤሎች ድል ይደረጉ ነበር። ስለዚህ ሙሴን ያገዙ ጦርነት ውስጥ ከሚያውቁ ሙሴን ያገዙት እነዛ ሁለት ሰዎች ከሆኑ እኛ ደግሞ እንዲህ ሰው ፊት ቀርበን እንኳን ማድረግ የምንችልበት አንደበተ ርቱዕ አይደለንም ብለን እንኳን ብንል እሱን አንደበት የሚሰጠው እግዚአብሔር ነው። ሙሴ መናገር አልችልም ባለ ጊዜ አሮንን ሰጥቶታል። እና ስለዚህ ይሄ የለኝም ብለን ከምንል እግዚአብሔር ያልሰጠን ነገር ስለሌለ ካላወቅንም እንጸልይ፣ ካወቅንም ደግሞ ትንሽ ናት ብለን አንናቃት። የእግዚአብሔርን ቤት ሄደን እኮ ማጥናት ራሱ ትልቅ አገልግሎት ነው። ግን ሰዎች አሁን ጽዳትን ጠርገው ያሉ ሆስፒታል ውስጥ አሁን ያ ቆሻሻ ካልተጸዳ ሐኪም ዶክተሩ ገብቶ እዛ መስራት አይችልም። ግን የሰዎች ግን አይምሮ ግን ጽዳት ሰራተኛን ዝቅ አድርጎ ያያል፣ ዶክተሮቹን ከፍ አድርጎ ያያል፣ ወይም ደግሞ ሌሎች ነርሶቹን እኔ ላይ የጤና ባለሙያኖች፣ ላብራቶሪ ቴክኒሽያኖቹ እንደዚህ እንላለን። ግን እነዛ ሰዎች እዛ ቦታ አይቀመጡም፣ አይችሉም ጽዳት ሰራተኛ ባይኖር እዛ ቦታ። እና ስለዚህ ትንሽ ናት ብለን የምንንቃት ነገር በጣም ትልቅ ናት። እና ሌላው ደግሞ ለመጨመር የፈለኩት አሁን እዚህ ጋር ሰንበት ትምህርት ላይ እኛ የምናስባቸው ትልልቅ አገልግሎቶችን እንደዚህ ቅድም እንዳልኩት ትልልቅ ብዬ ስልም ትክክለኛ ቃል አይደለም፣ ትልልቅ ብለን የምናስባቸው ግን በእግዚአብሔር ዘንድ ግን ሁሉም እኩል ናቸው። እነሱ ስጦታዎች ብቻ ከእግዚአብሔር የሚሰጡ እንደዚህ መስበክ፣ መዘመር፣ እንደዚህ ማስተማር። ነገር ግን እዚህ ጋር በማክሰኞ ክፍል ላይ እንግዳ መቀበል እንደ ስጦታ እንግዳ መቀበል፣ ምሕረት ስለማድረግ፣ እርዳታ፣ ደስተኛነት ሁሉ ይላል። ደስተኛነት ራሱ ስጦታ ነው ብሎ እዚህ ጋር ዘርዝሮ አስቀምጦታል። ያው ጥቅስ ሰጥቶናል ሮሜ 12ን እና አንደኛ ቆሮንቶስ 12ን እንድናይ ሰንበት ተናግሯል። እና ምንድነው ሰዎች እንግዳንም የሚቀበሉት ከእግዚአብሔር የሚሰጥ ስጦታ ሲያገኙ ብቻ ነው። ምክንያቱም ሰው በተፈጥሮ ሰልፊሽ ነው፣ ሲፈጠር አልነበረም። ግን ከዲያብሎስ ያገኘው ማንነቱ እኔ ብቻ ልሁን ነው እንጂ እንደ አብርሃም እንግዳ ተቀባይ አልነበረም። አብርሃም ግን እንግዳ ተቀባይ ስለነበረ ሳቅ መላእክትን አስተናግዷል ይላል መጽሐፍ ቅዱሳችን። እና ስለዚህ ያ ራሱ እንግዳን መቀበል ራሱ ከእግዚአብሔር የሚገኝ ስጦታ ነው እንጂ ሰው ከራሱ ያገኘው ነገር አይደለም። ምሕረት ስለማድረግ ሰው በተፈጥሮ ተበቃይ ነው። እና ምሕረትን ግን ሰው የሚያደርገው ግን ከእግዚአብሔር ስጦታ ሲያገኝ ብቻ ነው። እንዲሁም ሰውን የሚረዳው እርዳታ የሚያደርገው ከእግዚአብሔር ባገኘ ስጦታ ብቻ ነው። ደስተኛነት ሰው ከየት ሰላም ያገኛል? ከየት ደስታ ያገኛል? አይምሮን የሚያልፍ ሰላም ሰጣችኋለሁ ይላል ጳውሎስም ሲናገር በፊልጵስዩስ 4:4 ላይ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይላል። እና ስለዚህ ከሌላ የመጣ ነገር አይደለም። ደስታም የጌታ ስጦታ ነው። ደስተኝነት የጌታ ስጦታ ነው። እርዳታ ማድረግ የጌታ ስጦታ ነው። ምሕረት ማድረግ የጌታ ስጦታ ነው። እና እንግዳ መቀበል፣ እነዚህ ሁሉ ነገሮች ስጦታ መሆናቸውን አውቀን እነዛን ነገሮች ስናደርጋቸው ነው የሚያድጉት። የትኛውም ስጦታ አሁን ቀደም እኮ አንድ መክሊት ያለው ሁለት ያለው አምስት ያለው ሁለት ያለው እና አምስት ያለው አጥርፈው ተገኙ ለማጥረፍ ምን ማደረግ አለበት ቀደም በዩ ሲናገር ነበር አንድ ድርጅት አንድ ነገርን መስራት ሲጀምር ትርፍ ሊያገኝ ነው አለ ግን ያ ድርጅት ግን ዝም ብሎ በሩን ቆልፎ ቢቀመጥ ትርፍ አያገኝም ሰርቶ ነው ትርፍ የሚያገኘው ስለዚህ መክሊቶቻችን እንዲያድጉ መስራት አለብን ማለት ነው በእነዛ መክሊቶች ላይ የጸሎት ጸጋ ጌታ ከሰጠን ማን ጸልይ ከሆነ የጸሎት ጸጋ አድግ የስብከት አገልግሎት የስብከት ጸጋ ከሰጠን ካልሰራንበት አድግም ማስተማር የትኛውም ስጦታ ቅድም የተባሉት ስጦታ መሆናቸውን የማናቃቸው እንደዚህ እንግዳ ተቀባይነት ምህረት አድራጊነት እንዲያነን ነገሮች ሁሉ አድጉም ስለዚህ ስጦታዎቻችን እንዲያድጉ ደግሞ የግዴታ አንድ ነጋዴ ሰርቶ እንደሚያተርፍ ሁሉ እንዲሁም ደግሞ አንድ ከጌታ የተቀበለ ክርስቲያን ሁሉ መስራት አለበት ያንን ጸጋ እንዲያድግለት መስራት አለበትና ሌላ እንደ መጨረሻ ነጥብ ደግሞ እነዚህ የተገኙት ስጦታዎች የራሳችን አይደሉም ባለቤት አላቸው ባለቤቱን ማወቅ አለበት ባለቤቱን ካወቀን እኛም የራሳችን ነው ብለን አንኮራ የሌላውንም ደግሞ ጸጋ አናራክስም ለምን ሰጪውን እናከብራለን ሰጪውን ካወቀን የእግዚአብሔር ስጦታ ነው ብለን ምንን እናካወቀን ትልቅ ቫልዩ አለው እናከብረዋለን ማለት ነው የሱ አይደለም ብለን ስለና ስለዚህ የሰውንም ጸጋ ለማክበር ይረዳናል የራሳችንንም ደግሞ የኔ ነው ብለን እንዳንኮራና እንዳንወድቅ የእግዚአብሔር መሆኑን ባለቤትነቱን እሱንም ማወቃችን በዛ ይረዳናልና ይፈይባታል
አሜን ሄሎ
አቤት ይስማል ተናገሪ
እና ይሄ የመክሊት ለይቶ የማወቅ ጉዳይ እኔ ራሴ ለራሴ በጣም መክሊት መክሊቴ ምንድነው ዘምሩ ወይንም ተሰብኩ ወይንም ሌሎች አገልግሎቶችን በሚያደርጉበት ሰዓት አይቼ ከዛ እኔ ደስ የሚለኝ ውስጤ ተቀበለውን ተቀላቅዬ ማድረግ ወይ በቃ
ያው
መክሊትን ለይቶ የማወቅ ጉዳይ የብዙዎቻችን ችግር እንደሆነ ግልጽ ነውና እኔ አሁን በራሴ አሁን የግድ ነው አሁን ደግሞ ምንና ማኛው ነገር ምን ምን ቢያንስ አንድ መክሊት የሌለው ሰው የለም ተባለ ስለዚህ አይ እግዚአብሔር ያለ መክሊት ነው የፈጠረኝ ዝም ብዬ መስማት ማዳመጥና መገልገል ብቻ በቂ ነው ብለን እንዳልን አንድ መክሊት የሌለው ሰው እንደሌለ በተነገረን ሰዓት ምክንያት የለንም ማለት ነው መክሊቶቻችንን ፈልገን ላለማውጣት ይሄ የተሰጠኝ መክሊት ቢያንስ አንዱ የኔ ምንድነው የሚለው ነገር ሊናውጣ የሚያሳስበን ጉዳይ ነው እና እኔ በራሴም በክስ ያው ቀላል ዘመን አይደለም ከ20 አመት በላይ አድቬንቲስት ከሆንኩ ጊዜ እድሜም በሞላ ያው ክርስቲያን ቤተሰብ ውስጥ ቢሆንም አድቬንቲስት ደግሞ ሆኜ ትክክለኛ መስመር ላይ ከገባሁም 20 አመት አልፏል 20 በላይ ነው እና እግዚአብሔር ስረዳኝ ኳየር አገልግሎት በየለጥጌ ኳየር ነበር ስናገለግል የነበረው እና ሌሎችም አገልግሎቶች ውስጥ ቢሳተፍም ኳየሩ ያው መደበኛ የምናገለግለው አገልግሎታችን ነበረ እና ኳየር ውስጥ ያው እንደሚታወቀው አንድ ጥሩ ዘማሪ አንድ ካለ እሱን አጅቦ ሌሎቹ በደንብም ባናቅም አጅበን ቆመን መቀመጥ እንችላለን እንዲህ አይነት መሸዋወዶች አሉ ወደዚህ ሲመጣ መዝሙሮቹን ያኔ ስናገለግል የነበረው መዝሙር ገልብጬ ይዤ ስመጣ ልጄ በህፃንነቷ እስከ 11 አመት ነው ከኔ ጋር የቆየችውና በደንብ ነው የሚታቀው አሁን ለመዘመር የሚሞክራቸውን መዝሙሮች ማለት ነው ኳየር ሆኖ በኳየር ማገልገልና ለብቻ ሶሎ መዘመር ከባድ ነው እና ከልጄ ጋራ ሆነን በቃ እሷ የበለጠ በልጅነት አይምሮም ስለሰማች ከሷ ጋር ተባብረን እናገለግላለን የሚል ህልሚሽ ነበረ መዝሙሮቹን ገልብጬ ይዤ መጣሁኝና ሲመጣ ወደዚህ ያው የልጄም ጉዳይ ያው እንደምታወቀው ሆነ ከኳየርም ተለየው ቤተ ክርስቲያናችንም ደግሞ ኳየር የሌለ ሆነ እግዚአብሔር ሆይ ብቻዬን ቆሜ ዘምር ያላቅም ኳየር የለም እንግዲህ ያለችኝ ልምዳለኝ ብዬ የሚለው በኳየር በመዝሙር ነው ምን ይሻላል ብዬ ብቻዬን ጸልያለሁ እና እየሞከርኩ ያለው መዝሙሮች ስዘምር እግዚአብሔር ረድቶኝ ነው። የድምፁ ጉዳይ የኳየር ለኳየር ለሶሎ የሚሆን ድምፅ ጉዳይ እንዳለ ሆኖ መልእክቱን እና ዜማው ሳይበላሽ ማስተላለፍ ለመቻል እግዚአብሔርን ለመንኩት እና ይገርመኛል ብቻዬን እነኝን መዝሙሮች ለመዘመር በሚሞክርበት ሰዓት እግዚአብሔር መንፈስ ቅዱስ እንዴት እንደሚረዳ ብቻዬን መዘመር ቻልኩ እላለሁኝ አንዳንድ ጊዜ እና የሚያሰራ እግዚአብሔር ነው መንፈስ ቅዱስ እንደሆነ በትንሹ እኔ ስለተረዳሁ ነው ምክንያቱም እዚህም ኳየር ከሌለ እዛም ከኳየር ተለየው እዚህ ታዲያ ምንድን ነው ማድረግ ያለብኝ በሚለው መንፈስ ቅዱስ እንደምኜ በትንሹም ቢሆን እየሞከርኩ የመሆኑ ጉዳይ መንፈስ ቅዱስ ረድቶኝ ነው እና ዋናው የራስ መነሳሳት ነው እና ስራውን የሚሰራው የስራው ባለቤት እግዚአብሔር ራሱ እንደሆነ እኔ በትንሹ የገባኝ እንደመመስከር ብዬ ነው የተናገርኩኝ እና ቢያንስ ቤተ ክርስቲያን ውስጥ አዋራ የቤተ ክርስቲያን አዋራ መወልወል ራሱ እኔ እንደ መስበክ እንደሆነ ግልጽ ነው እና ስንስናን በራሳችን እስካላመጣን ድረስ ለዚህ ለማ ምክንያት ለሌለው ጉዳይ ራሳችንን ለሆነ ቦታ ቀድሰን ጸልየን በቀብቁ ማድረግ እንዳለብን ነው ብቃትን የሚሰጥ የሚያሰራ እግዚአብሔር እንደሆነ ክርስቶስ እንደሆነ በመታመን እና ምንም ምክንያት የለንም እንሞክር እንስራ ፈቃደኛ እንሁን ነው
አሜን አሜን አትልቅ ነገር ነው ገና አመሰግናለን ሌላ ሐሳብ ወይንም ጥያቄ
ሰላም
አቤት ይሰማል ዶክተር
መልካም ሰንበት ለሌሎቻችሁ ወገኖቼ እግዚአብሔርን ስለዚህ ሰንበት አመሰግናለሁ እኔ በራሴ በኩል ያለኝ ቅዳሜ ከሰዓት በተሰጠው ሀሳብ ዙሪያ ይሆናል እንግዲህ እንደተነገረው ምናልባትም ደግሞ አንዳንዶቻችንም እንደምናስበው ብቃት የሌለን ሰዎች አድርገን የምንቆጥር አለን ራሳችን ለአገልግሎት ሌላ ደግሞ እግዚአብሔር ለአገልግሎት ብቃት ሰጥቶኛል ብሎም የሚገምቱ ሰዎች አሉ። ሌላው ደግሞ ይሄንን አልችልም ይሄ የኔ አይደለም የኔስ ምንድን ነው እያሉ የሚቸገሩም ክርስቲያኖች አሉና በዚህ ላይ አንድ ማይክል የሆነ ነገር እንዳለ የእግዚአብሔር ቃል ይናገራል። የእግዚአብሔርን ስራ ለመስራት የመጀመሪያው ደረጃ በማንኛውም አንፃር አንድ ሰው ውሃ ውስጥ ከተለቀ በኋላ ጌታን ተቀብሎ ማለት ነው ለስጋ መሞቱን ለኃጢአት መሞቱን ለዓለም መሞቱን ለዓለምና ለእግዚአብሔር ሰዎች ያረጋግጣል። በዛ አያበቃ በውሃው ከተለቀ በኋላ እንደገና በሚነሳበት ጊዜ የክርስቶስን ትንሳኤ በመስል ትንሳኤ ሲነሳ ክርስቶስ ኢየሱስ በሕይወቱ የተለማመደውን የመንፈስ ቅዱስ ጸጋን ይቀበላል። አንድ ትልቁ ችግር በቤተክርስቲያን በግለሰብም የመንፈስ ቅዱስ ስጦታዎችን ለመተግበር
እንትን ትንሽ ጨመር አርገው ከቻልክ
አሁን ይሰማል?
ይሰማል?
አይ ዶንት ኖ ፎር ሳም ሪዘን አንተም ስትናገር ይቆራረጥ ነበረ በእምነትህ ስትናገር ይቆራረጣል ደሞ በማከለ ይጠፋና ይመጣል ከመስመሩ ጋር ይሆናል ብዬ ተስፋ አደርጋለሁ እና ያ ነው ወንጁ እንግዲህ ምንድን ነው አንድ ሰው ከውሃ ሲወጣ የሚቀጥለው ደረጃ የመንፈስ ቅዱስን ጸጋ መቀበል አለበት በክርስቶስ ኢየሱስ ላይ እንዳረፈ ይህንን ጸጋ የሚቀበል ሰው ምን ያደርጋል ራሱን ለተሰጠው አላማ ቀድሶ ይሰጣል ማለት ነው ይሄ ነው አንድ ሰው ራሱን ለእግዚአብሔር አገልግሎት ቀድሶ ከሰጠ ማለት ተለየ ማለት ነው ለዛ ስራ ለተጠራበት ስራ ተለየ ማለት ነው። ሌላው የሚቀጥለው ደረጃ ምንድነው? የራሱን የሆነ አማራጭ አቆማል ይግለሰል። ማለትም ነጋዴ መሆን ከሆነ ንግዱ ሁለተኛ ደረጃ ይዛል ማለት ነው። የመጀመሪያው ደረጃ ወስደው እግዚአብሔርን ማገልገል ቅድስና ትልቁ ችግር ያለው እዚህ ላይ ብዙም ጊዜ የምናገራለው እኛ ታዋራቶች ልዩ የሚያደርገን እነሱ ሁሉ ነገር ጥሎ ነው ተከተሉት። ሌላ አማራጭ የላቸው ጌታ ምርጫቸው ነው። ስለዚህ ጸጋው በዛላቸው። እኛ ግን በትርፍ ስለምናገለግል አንዳንዴ ብዥ ይበልና ይጠፋል። እዛም በኋላ የተመረጥንበትን አላማ እስከ መዘንጋት እንደርሳለን። እና ቅድስና እግዚአብሔርን ስራ ደግሞ ቅድሚያ መስጠት ለተጠራን ተልኳችን ማነታችን አረጋግጠን መስጠትን ለዓለም እናበስራለን። ከዛ በኋላ የዓለም ብርሃን መሆን እርግጠኛ ሆናለሁ። ብርሃን የብርሃን ችግር ያለብን ሰዎች ጨለማና ብርሃን ለይተን እናውቃለን። እዚህ ብርሃን በህይወት ከሌለ ሰው ጨለማ ውስጥ ነው ማለት ነው። ሌላው ደግሞ መልክተኛ የክርስቶስ መልክተኛ ማለት ክርስቶስ ያደረገውን የሚያደርግ ማለት ነው። በሚወዱትም በሚጠሉትም መካከል። ሌላ ደግሞ ከዛ ባዘ ደግሞ ክርስቶስ ካህናቶች ናችሁ። ካህናት እኮ የሚያሳርቅ ነው። በአንድ ዓለም ብቻውን ኖሮ የራሱን መንግስት ምንነት በግልጽ በድፍረት በስልጣን ሌሎቹ እንዲያውቁ የሚያደርግ ጥያቄም ስመጣ ሌሎች እንዲረዱ በቂ መረጃ የሚሰጠው ማለት ነው። እና ይህ ነገር በግልጽ ጎልቶ የማይታይ ከሆነ ችግሩ ከኔ ነው ማለት ነው። መቀደስን አላወቁም። ሌላ ደግሞ እንደው በትርፍ ጊዜ እየሰራሁ ነኝ። ስለዚህ ይህ ነገር ነው የሚያቀጭጨን። ቤተ ክርስቲያኒቱም እየደከመች አለ፣ ግን ኃይሉ ዛሬም አለ፣ ይሰራል፣ ነገም ይሰራል። ጌታ ስለ ቃል መጣ። አመሰግናለሁ።
እግዚአብሔር ይመስገን። ለዚህ ሌላ ሀሳብ ወይም ጥያቄ?
አለ ወንድሜ በየን ሀሳብ ከሌለ እንግዲህ እኔ በሁሉ ላይ ሀሳብ እሰጣለሁ፣ ጊዜ ለመጠቀም ያህል።
እሺ፣ መናገር አለብኝ የምትሉ ተናገሩ፣ ጊዜ ለመስጠት ነው ያቆመው ዶክተር።
አዎ፣ ዝም ስላለ ነው ለሰው። እኔ እንግዲህ አንድ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 7 ያለውን ቃለ ጥሬ ቃሉን አነባለሁ እንዳለ በዚሁ በይሁዱ ትምህርት መሰረት እንዲህ ይላል። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ይችን እንድናሰምር ይፈልጋል። ሰው እግዚአብሔርን ቤተ መቅደስ ጠረገ። ሰው በእግዚአብሔር ቤተ መቅደስ መድረክ ላይ ቆሞ ሰበከ፣ ዘመረ። እነዚህ ሁሉም የመንፈስ ስጦታ ነው፣ ግን ስጦታው አንድ ነው። እግዚአብሔርን ከፍ ከፍ ማድረግ ለእኛም መዳን። ቀጥሎ ደግሞ ምን ይላል? አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። እኛ በምናገለግለው አገልግሎት የሚያጣላን ከሆነ የማንስማማ ከሆነ አንዳችን ችግር አለብን ማለት ነው። ምክንያቱም ሁለት አምላክ የለንም፣ አንድ አምላክ አለ። በማንኛውም አቅጣጫ ብናገለግል በግራም በቀኝም ብመጣ ይህ የምመጣው መልእክት ሁሉ ህዝብን የሚያንስ እግዚአብሔር ከፍ የሚያደርግ መሆናል። ሌላ ደግሞ ሶስተኛ ትምህርት አለ። አሰራሩም ልዩ ልዩ ነው። አንዳንድ ሰው በለቅሶ ሊሰብክ ይችላል፣ ሌላኛው ደግሞ በዘለፋ ሊሰብክ ይችላል። ጌታ በሰጠው ዙፋን መሰረት ሌላው ደግሞ በትህትናና በየዋህነት ሊሰብክ ይችላል። ግን ለእያንዳንዱ የሰጠው መክሊት በጊዜው ለነበሩ ሰዎች አሰራሩን በግልጽ እንዲናገሩ ነው እንጂ ልዩ የሚያደርጋቸው ነገር አለ። ከዛም በኋላ ምን አለ? ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ክብር ለእግዚአብሔር ይሁን። ስለዚህ ከዚህ ውጭ የሆነ አሰራር ካለ ችግሩ ከአንድ ግለሰብ ነው ማለት ነው። ስጦታው አንድ ነው፣ አምላክ አንድ ነው፣ አሰራሩ አንድ ነው። ደግሞ ስጦታ የተሰጠን ግልጽ የሆነ አገልግሎት እንዳለን ራሳችንን ለይተን ስንቆም በትህትናና በየዋህነት የክርስቶስን ባህሪ እናሳያለን። አመሰግናለሁ።
አሜን አሜን። ለመናገር የምትፈልጉ እየተዘጋጃችሁ ያው ስታር ሲክስን በመጫን ጊዜ አለን። አይ ቲንክ ብዙ ብለናል ስለ ለራሳችን ስጦታ ያለንን እምናቃተን እንደተሰጠችን እምናቃተን ያ ስራ ላይ እንደውል ፈቃደኛ መሆን እንዳለብን እየተነጋገርናል አንድ ጥያቄ ለማምጣት እናልባት እናንተ ሳካላ መጣችሁ የሌሎችን ስጦታ የማውቁ ላይ እንደው አንድ ቦታ ሲናገር ስጦታዎችን እንዳናጣላ እንዳንንቅ ብሎ የሚናገር ቦታ አለ የሌሎችን በማሳደግ ነው ወን የሚናገር ነገር አለ በምን መንገድ ነው የሌሎችን ስጦታ እንዳድግ ማድረግ የምንችለው በተክሳኑ ብዙ ሰዎች አሉ ወስጦታቸውን ሳንለይ ስጦታቸውን እንዲያድግ ምታሳን ነው የምንቀርበት ሁኔታ አለ ወይ ዝላይ እስቲ ሐሳብ ብትጨምሩ በሌሎች ቦታ ላይ
Hello.
Okay,
now I'm talking to you. Abed, what's your name? I'm going to say, second, I'm going to say, I'm
going to say, I'm going to say, I'm going to say, I'm going to say, I'm going to say, I'm going
to say, I'm going to say, I'm going to say, I'm going to say, I'm going to say, I'm going to say, I'm going to say, I'm going to say, I'm going to say, I'm going to say, I'm ኢትዮጵያ እንግዲህ በነበረን ጊዜ ተሳውሳላችሁኛ እንግዲህ ቀባና የምናገለግል አቃቂ የምናገለግል ሌላም ሌላምና በዩናንና በነዛ አካባቢ ትልቅ ልዩነት ነበር መክሊትን በተመለከተ ማለት አሁን እግዚአብሔር አምላክ ላንድ ወንድም ሁሉንም ላንድ እህት የዘማ ስጦታ ብሰጠው በዛ ዘማ ቢያገለግል ይነቀፉ ነበር ይንቋሸሹ ነበር ስለዚህ ይህ ዛሬ በመድራችን የፈላው የእግዚአብሔር ስጦታ ሌላ ዝማሬ ደርሶ መዘመር መንፈስ ቅዱስ ስጦታ ሰጥቶ መድረስና መገሰጽ መዘመር ዘለፋ ነው በዩኒየን በትክክል ይህ ግን ስጦታ ነበር ለማለት ተፈልኩት ነገር ምንድነው በእግዚአብሔር ቀደም እህተ በእምነት አስቀምጣለች በእግዚአብሔር አገልግሎት ላይ ትልቅና ትንሽ የሚባል አገልግሎት የለም እንዶም ሐዋርያው ጳውሎስ ይናገራል በሰውነታችን ክፍል ትንሽ ተብሎ የምትጠቀሰው ሰውነት ከፍተኛ እንክብካቤን አይናችን ይይ ለአይናችን የምናደርገው ጥንቃቄ ለልባችን ከምናደርገው የበለጠ እዚህ በእግዚአብሔር አገልግሎት ላይ ትንሽና ትልቅ ስለሌለ ለባርን ወለኮ እንደተምንድን ነው የእግዚአብሔርን ቤት የምንመራ እረኞች ቤተሰብን የምንመራ እረኞች መስጋ ቤትን የምንመራ እረኞች እኔና እናንተ የተጠራንበት ትልቁ ነገር ይህንን ስጦታ መኮትኮት ደግማለሁ ይህንን ስጦታ መኮትኮት እግዚአብሔር ለሰዎች ስጦታ ቢሰጥ ይህንን ስጦታ በመደነቅ ይህ ስጦታ ስፍራ እንዲያገኝ እንዲበዛ ማድረግ እንጂ ዩኒየን ሲያደርግ ይኸው ወገኖቼ እኛ ሁሉ ጊዜ አለቅስ ነበር ግን እግዚአብሔር ቀን እንዳለው ዛሬ እግዚአብሔር ይባረክ በዛን ዘመን በቀጥል ኖሮ ዛሬ የት በደረሰ አፍስኖ ነበር አገልግሎት ሰዎች በስልጣናቸው በጉልበታቸው የእግዚአብሔር ሥራ እንዳይሰራ መኮትኮት ሲገባቸው ስለዚህ ለኔና ለእናንተ ዛሬም እግዚአብሔር ያለው እግዚአብሔር በልጃችን በወገኖቻችን ልዩ መክሊትና ስጦታ ቢያሳይ ያ መኮትኮት አለበት ካልተኮተኮተ በመንፈስ ቅዱስ ጸጋ ካልተለወሰ በጸሎት ካልደገፍን ከነሱ ጋር አብረን ካልጸለይ አን ካልመከርናቸው ካላሳደግናቸው እንዴው ቀጨን እንቀራለን ግን እግዚአብሔር ይሄን ዶር አይፈልግም ለዚህ ነው ይጥና ተመጣለን ይሄንን አድርገን እንድንገኝ ጌታ ጸጋን ያዛለን
አሜን ኮነት እግዚአብሔር ባርክ እንግዲህ እየተያየናል ነው እንዴት ነው የሌሎችን ስጦታ እንዳደግ ምናልባት ምክንያት ወይም እንቅፋት ምን ሆነበት ሁኔታ አለ ወይ እንዴት ነው የሌሎችን ስጦታ በማሳደግ በኩል የኛ ስራ እንዴት ነው በሚል ነው የታወየን ያለ ነው አሁን በእምነት ተሳባላል
በርግጥ በጥሩ ሁኔታ ዶክተር አማኔል አስቀምጦታል እኔ ትንሽ ለመጨመር መጀመሪያ ለሰዎች ስጦታ እንዳድግ እንቅፋት ለመሆን የምንችልበት ምክንያቱ እኛ መጀመሪያውኑ የተሰጠን ስጦታ የጌታ መሆኑን ካለማወቅ ነው ከዛ የሚመጣው እኔ ያለኝ ስጦታ የኔ አለመሆኑ ያ ስጦታ የጌታ መሆኑ እኔ ባውቅ እኔ ባዶ እንደሆንኩ ባውቅ የሰውን ስጦታ ማከብረው ይዛን ጊዜ ነው። ምክንያቱም እኔ የኔ ከመሰለኛ ነገር ራሴን ትልቅ አደርጋለሁ። የኔ መስለኛል እኔ ስፈጠር በቃ ተለይቼ ያ ነገር ተሰጥቶኝ ተፈጠር ሌላው ሰው ደግሞ ሲፈጠር ደግሞ ያ ነገር ተነስተውት ወይ ደግሞ ሳይሰጠው ተፈጠረ ይመስለኝና ከዛ በኋላ ምን ሆናለሁ የሰውን ስጦታ ማቃለል ጀምራለሁ ማለት ነው። ሌላው ነገር ደግሞ ቅድም እንደተባለው ትንንሽ ናቸው ብለን የምናስባቸው ስጦታዎች በጣም ትልቅ መሆናቸውን አለማወቅ ነው። ጳውሎስ እንደተናገረው ትንሿ ትልቅ ነገር እንደሆነች ይናገራል። አሁን ለምሳሌ በአፍንጫችን ውስጥ ትንንሽ ጠጉሮች አሉ። አናያቸው በጣም ትንንሽ ጠጉሮች ናቸው። ግን እነዛ ጠጉሮች ግን ዝም ብሎ ሁሉ ነገር ተግበስብሶ ወደ ውስጥ ወደ ሳምባችን እንዳይደርስ ሳምባችን ድረስ አላስፈላጊ ነገሮች እንዳይገቡ እነዛ ነገሮች ተከላክለው እዛ ያስቀራሉ። እና ሳምባችን በጣም አስፈላጊ የሰውነታችን ክፍል ነው። እና እነዛ ጠጉሮች እንግዲህ ትንሽ ምንላቸው ትልቅ ነገር ያደርጋሉ። እና ምንድነው የእግዚአብሔር እያንዳንዱን ነገር ሲፈጥር እኛ ነን ትልቅ ትንሽ ብለን የምንለያየው እንጂ አስፈላጊ ስለሆነ ነው ያን ነገር የሚያደርገው። እኔ በጣም ይገርመኛል አሁን ራሱ ከነዚህ ኮርጋኖች ራሶች እቺ ፓንክሪያስ የምትባለው ትንሽ ናት አይደል? ጣፊያ ነው ቆሽት ነው ማለት በአማርኛ ይምታጣብኛል። ቆሽቱን ጣፊያ
ትፋንከ
ቆሽቱን ጣፊያ ከሁለት አንዱ ነው የምንላቸው። እና አሁን እሱ በሷ ሆርሞንን እቺ ኢንሱሊኗን በማዛባት አይደለም እንዴ ይሄ ስኳር በሽታ መጥቶ ከዛ በስኳር በሽታ ምክንያት የሚመጣ ኮምፕሊኬሽን እኔ ገርመኛል። ስለዚህ እግዚአብሔር እያንዳንዱን የሰውነታችንን ክፍል ሲፈጥር በጥንቃቄና ለእያንዳንዱ የሰውነታችን ክፍል ስራ ሰጥቷት እንደፈጠራት ሁሉ ለሱም አገልግሎት አንድ አይነት ነው። በእግዚአብሔር አገልግሎት ላይም አንዱ ከፍ አንዱ ዝቅ የሚል ነገር የለም። ምትናቅ ነገር የለችም። እያንዳንዷ ነገር ለአገልግሎት ነው የተቀመጠችው። ያቺ ነገር ስትዛባ ይበላሻል። ከዛ ነው እኮ የዛን ጊዜ ለሙሴ ራሱ ሲሰጠው እኮ ቤተ መቅደስን በምድር ላይ እንዲሰራ ዝም ብለ በተፈቀደ ለምን አልሰራው? እያንዳንዷ ካህናቶች የሚለብሷት የቀለም አይነት ቤተ መቅደሱ ሲሰራ ወርዱ፣ ስፋቱ እንደዚህ እያንዳንዷ ነገር እኮ እግዚአብሔር ጠንቃቃ ነው ለሚያደርገው ነገር። ለምን እያንዳንዷ ነገር አገልግሎት ትላላት ነው። እና በቤተ አሁን በዚህም በመናረገው አገልግሎት እያንዳንዷ ነገር ትላላት። እኛንን ከፍና ዝቅ የምናረገው እንጂ በእግዚአብሔር ዘንድ ሁሉም እኩል ነው። እና ስለዚህ ያንን ካለማወቅ ነው ብዬ ነው የማሰብ። ያንን አንደኛ ለኔም የሰጠኝ እሱ መሆኑን ካለማወቅ የራሴ ሲመስለኝ የሰውን አቃልላለሁ። እንዲሁም ደግሞ ያንዳንዷ ትንሽ ብለን እኛ የምናስባት በእግዚአብሔር ዘንድ እኩል አለመሆኑን አለማወቅ ነው። እና እቺ ትንሿ ነገር ስትጎድል ደግሞ በእግዚአብሔር ዘንድ ጎሎ እንደሚገኝ አለማወቅ ነው። እና እኔ በአጠቃላይ የእውቀት ማነስ ነው የምላቸው አይነቶቹን ዘረዘርኳቸው እንጂ አለማወቅ ነው። ያወቀ ሰው እንደዚህ አያደርግም። እና ስለዚህ ራሳችንን ስናውቅ ለሌላውም ሌላ የራሳችንን እናሳድጋለን የሌላውንም እናሳድጋለን። ጌታ ይባርካችሁ።
እግዚአብሔር ይመስገን ስላስተያየቱ። ሌላ በዚህ ላይ ልጨምር የምትሉ ካላችሁ? ጊዜያችንን እንጠቀም። በዚህ ሀሳብ ላይ መናገር የምትፈልጉ ስታር ሲክስን በመጫን ትረቱና ሀሳብ ጨምሩ። ሰብር እናመሰግናለን። እንግዲህ እሱ ራሱ አቤት አቤት ይሰማል ተናገር።
የኔ ነው የሌላ ሰው ነው?
ያንተ ነው።
እኔ ጄኔራል የሆነ ሐሳብ በሰንበት ትምህርቱ ዙሪያ መናገር ፈልጌ ነው። ጳውሎስ በመንፈስ ቅዱስ አማካይነት ሆኖ ሰዎችን በዚያን ጊዜ የመከራቸው በአንደኛ ቆሮንቶስ 12 አንደኛ ቆሮንቶስ 12ን እንዳለ ብናነብ የሆኑ መጣላት፣ መገፋፋት፣ እከሌ ከኔ በላይ ነው ለምንድን ነው የሆነው የሚባልበት ቤተክርስቲያን ወይ የአማኞች ኮሚኒቲ መሐከል ይሄንን ችግር አይቶ የተናገረው ነገር ነው። እዛ ቦታ ሳነብ ያየሁት እስከዛሬ ድረስ ለሴንቸሪ ትምህርት ሆኖ ያለው ማናችሁም ከማናችሁም አትበልጡም። የሰውነትን አናሎጂ የተጠቀመው በጣም የሚገርም ነው። አሁን በእምነትም ስትናገር ነበር። ይሄ አንተ አታስፈልገኝም፣ እጅ እኔ አይን አይደለሁምና ምንም አትጠቅመኝም ብሎ መናገር አይችልም። ጳውሎስ ዶክተር አይደለም። ይሄ አይነት ንግግር በዛን ጊዜ በእንደዚህ አይነት ሁኔታ የተቀመጠው እስከዛሬ ድረስ ሰው ቢመራመር በጣም የሚገርም ነው። የሰውነትን አካል አንዱ አንዱን ባይረዳ ሌላኛው ይጎዳል። እጅ ባይሰራ ባይመግብ ሌላ ሰው እጅ መጥቶ መመገብ አለበት። ዲስብልድ የሆኑ ሰዎችን አይታችሁ እንደሆነ እያንዳንዱ ሰውነት አንዱን ካልረዳ ሌላው ይጎዳል። ቤተ ክርስቲያን እንደዚህ ነው ነው ያለው መጨረሻው። እንግዲህ እኛ የሞትን አይመስልንም ሰው ከኛ ሲለይ፣ በጥላቻም ይሁን በተለያየ ሁኔታ ሰው ከኛ ሲለይ ወይ እኛ ከሌላ ስንለይ በህይወት ያለን ይመስላል። መቼም እጅ ስራውን ካቆመ ሰው ወዲያው አይሞትም። ሰው ካልበላ የተወሰነ ቀናቶችን ይቆያል። ሐኪሞች ታውቃላችሁ ወይ 15 ቀን እንደዚህ። ምናልባት እግዚአብሔር ከዚህ በፊት በመንፈስ ቅዱስ አማካኝነት የተማርነው ወደ ፍቅር ካልተመለስ፣ በአንድነት የእግዚአብሔርን ወንጌል ወደ መስራት ካልተመለስ 15 ቀን ብቻ የቀረን ሰዎች ነን በየቦታ ያለን በኮማ ውስጥ ለመግባት። ይሄንን ሰንበት ትምህርት የዛሬን ስናጠና ይሄንን አስፈላጊነቱን ሳናቅ እንዳንሄድ ያው እንትና ሰንበት ትምህርቱን የጻፈው ፊንሊ አይናው ቁጥር 11ን ብቻ ነው ፒክ ያደረገው ከሐሳቡ ጋር እንዲሄድ። ግን የመንፈስ ቅዱስ ስጦታ ኦቨርኦል በምንመለከትበት ጊዜ የሰውነትን ክፍል ጭምር ይነካል። መንፈስ ቅዱስ እነኝን ስራዎች ለተለያየ ስጦታ ለእኛ የሚሰጠው አንደኛው ያንን ስጦታ ይዞ ከተቀመጠ ስራው አይካሄድም። አንደኛው ቅድም በመግቢያ ላይ ተናግራል፣ እኔ ከሌለው በቃ ጉዳቸው ነው ብሎ አንድ ሰው ከአገልግሎቱ ወደኋላ ወደ ሁለት ወደ ሶስት ሳምንት ሲቀር ይገርማል። ከዛ ሰውዬ የባሰ ነገር እግዚአብሔር ተክሎ ያያል። ያ ግለሰብ ራሱ እንዴ የእግዚአብሔርን እጅ ወዲያው ነው የሚመለከተው ያ ግለሰብ። ልክ እንደዚሁ እንጎዳለን። አገልግሎታችንን ብንይዝ እኛ ራሳችን እንጎዳለን፣ ሌሎቹም ይጎዳሉ። ይሄንን ማወቅ አለብን። ለሌሎች ጉዳት ሲባል ሌሎች ይጎዳሉ በማለት እግዚአብሔር የሰጠን ስጦታ ለሌሎች ማበርከት አለብን። ይገርማችኋል፣ እኔ አንድ ነገር አንብቤ ድሮ ልጅ የነበርኩ ጊዜ ሊበል የሆነ ነገር ካወቅኩኝ ወዲያው እናገራለሁ። ግን ይሄ ንግግሬ በጣም ህዝብ ላይ ብዙ ተጽዕኖ ነው ያመጣው። ያለ ተራ የሚናገር ያስበውን የሚናገር እንደዚህ የሚል ነገር ነው ያስቀመጠው። የድሮ ህይወት ቢኖረኝ እንዴት ደስ ባለኝ እላለሁ። ለመቆጠብ እየሞከርኩ ብዙ ነገር ሼር ካለማድረግ እየፈራሁ ነኝ። ምን ይሉኝ ይሆን? ምን ይባል ይሁን ይላል የሰይጣን ስራ እንደሆነ ቀስ በቀስ እየገባኝ ነው እና እግዚአብሔር ያ በልባችሁ ያስቀምጠውን በሳምንት ውስጥ ስለ መጽሐፍ ቅዱስ ያጠናችሁን በስራ ቦታ ከተለያየ ሁኔታ ያያያችሁን ሰንበት መንፈስ ቅዱስ ከመሰጣቸው ነገሮች አንዱ ሼር የማድረግም ስጦታ ነው እና የሚናቀው ነገር ለሌላ ሼር ከማድረግ ወደ ኋላ አንበል ማለት ነው አመሰግናለሁ
እግዚአብሔር ባርክ እከለ የእግዚአብሔር መንፈስ መታዘዝ ይሻላል ለስጋችን በስጋችን አንነሳ እንጂ እግዚአብሔር መንፈስ ሲያሳስበን ስድቡንም መቻል ይሻላል እግዚአብሔር ታዘዘ እና እግዚአብሔር ይመስገን ስለነበረን ጊዜ እግዚአብሔር እናመሰግናለን እንደው ሳልናገር አምልጥ የምትሉ ከሌላችሁ ጊዜው እየደረሰ ነው አናም ሰካን ይቀርን በእውነት አዲስ ነገር ሆኖ ሳይሆን ምን አክል አስፈላጊ እንደሆነ ነው እዚህ ላይ ልንመለከት የሚገባን እዚህ ለክርስቶስ አገልግሎት ፈቃደኛ እኔን ላከኝ ብለን የምንል ሰዎች ደግሞ የሌሎችንም የምናይ የእኛንም የምናይ በተለይ ስጦታ የለንም የምንለውን ነገር እንዳንል ሁሉም ያለ ስጦታ የተፈጠረ ሰው ስለሌለ በተለይ በተፈጥሮ ሲፈጥረን ያለን ዝንባሌያችን ራሱ ከአንዱ ከአንዱ የምንለይበት ሁሉ የእግዚአብሔር ስጦታ እንደሆነ የሰራን እሱ ስለሆነ ከዛ ደግሞ ከዛ በኋላ ደግሞ እንዲሁ በተአምር የሚሰጠን ስጦታዎች ደግሞ አሉ ስለዚህ ያለ ስጦታ አንዳችንም የለንም በዛ ስጦታ ለመሳተፍ እሱ እንዲጠቀምብን በሚፈልገው መንገድ እንዲያሳድገን ፈቃደኛ እንሆን የሌሎችን ደግሞ እዚህ እና ለነገር የምትሉ አላችሁ ሳልዘጋ በፊት
ከላ
ጋዛ እየተናገረ ነው ይቻላል
አው በማክሰኞ ለአንድ ሐሳብ መስጠን ፈልጎ ነጥብ አለ ያ ምንድነው በተፈጥሮ ስጦታና በመንፈስ ቅዱስ ስጦታዎች መካከለ ያለውን አንድነትና ልዩነት ሰንበት ትምህርታችን ያብራራልና በጣም አስፈላጊ የሆነ ክፍል ነው በመሰረቱ የተፈጥሮን ስጦታ ማለትም አንድ ሰው ሲወለድ በተፈጥሮ የሚሰጠው ስጦታ አለው ሌላው ደግሞ የመንፈስ ቅዱስ ስጦታ ማለትና እነዚህ ሁለቱም ስጦታዎችን እግዚአብሔር ነው የሚሰጠው በመሰረቱ ግን ልዩነታቸው ምንድነው የመንፈስ ቅዱስ ስጦታ ሙሉ በሙሉ አገልግሎቱና ተጠርነቱ እግዚአብሔርን ማገልገል ነው ለዚህ ጉዳይ የተጠራ ሰው 100 በመቶ ያ ስጦታ ለዛ ለተወሰነ አገልግሎት ብቻ የሚሆን መሆኑ ሲሆን የተፈጥሮ ስጦታ ግን አንዳንድ ሰዎች የተፈጥሮ ስጦታ ቢኖራቸው ያንን ስጦታ ለእግዚአብሔር አገልግሎት ላይጠቀሙ ይችላሉ ሆኖም ግን በሁለቱም አንፃር ስጦታው ከእግዚአብሔር ነው የተፈጥሮ ስጦታን ግን ሊጠቀሙም ላይጠቀሙም ይችላሉ የሙሉን ሐሳብ ለማከል ነው አመሰግናለሁ
አሜን እግዚአብሔር ይባርክ የመጨረሻ ሐሳብ ከዛ ነው ያለው ከዛ በኋላ እንደጋለን
ያ በ እነዚህን አሁን በሰንበት ትምህርት የተዘረዘሩ ሐሳቦችን በውይይት መልክ ተነጋግረናል ይህንን አይነት ስጦታዎች እያንዳንዱ ሰው በቤተክርስቲያን ውስጥ የተሰጠውን ስጦታ አለው ብሎ በድፍረት ተናግረው ለእርስ በእርስ በመወያየት ለዚህ ጉዳይ እንድንበቃ የሚያደፋፍረን አስተምሮት የለንም ያ ማለት ለዶክተር አማኑኤል ለጋሽ በየና ወይም ለወንድም ክዳኔ ወይም በእምነት ወይም አስማረች አማረች አልማዝ እናት ምኒሉ ወይም ደግሞ ጋሽ ዳንኤል እዚህ አላችሁ እታችን እንዳለት ይኖር እት እታችን ጫልቱ ይኖር አላቅም እነተኛ የሆነ የእግዚአብሔር ስጦታ ለያንዳንዳችን እንዳለን እንኳን ለማየትና ለመገንዘብ የሚያስችል ውይይት እንኳን አላወቅንም። በተለይ በቤተ ክርስቲያናችን ውስጥ እንደዚህ ያለ ነገር ዝም ብሎ ሲሆን አንዳንዴ እናያለን። አንዳንዴ ደግሞ እንደውም የለህም የለሽም በሚባል ነገርም ክርክር አለ። እውነት የመለየትን መንፈስ አሁን ለማን ምን ስጦታ እንደተሰጠው የማየት መንፈስና ይሄንን የማዳበር መንፈስ በቤተ ክርስቲያናችን ውስጥ እንዲስተማርና እንዲደረግም እኔ በጣም ከፍተኛ የሆነ ምኞት አለኝ። አንዳንዶቻችሁ በተሰጣችሁ ስጦታ መሰረት እግዚአብሔርን እያገለገላችሁ አላችሁ። በድፍረት ይሄ ስጦታ አላችሁ፣ ይሄ ስጦታ አለ፣ ይሄ ስጦታ ያንቺ ነው ብለን በጸሎትና በእውነት በእግዚአብሔር ፊት አቅርበን እነዛን ሰዎች በዛው በተሰጣቸውና እግዚአብሔር ደግሞ ተጨማሪም አገልግሎት እንዲሰጣቸው ለመወያየት አድርገን መናቀም እንደገና ደግሞ ድፍረቱም የለንም ለዛ እንደዚህ ለማለት አስተምሮትም የለንም። በቃ ማንም በተሰጣው ያገልግል ተብሎ የተተዋ ነገር ነው። በደቀ መዛሙርት ዘመን በሐዋርያትም ዘመን እንደዚህ ያለ ስጦታ እንዳለ ህዝቡ ያውቅ ነበር እና በዛው በተሰጣቸው ስጦታ ሰዎች እንዲያገለግሉ የማደፋፈር ኃይልም ጸሎትም ይደረግላቸው ነበር። አንዳንድ ጊዜ ይህ ስጦታ ካለመገንዘብ ወይም ደግሞ ስጦታ አገለ ይህ አይነት ስጦታ አለሽ ወይም አለ ተብሎ ካለመነገር የተነሳ ብዙ ጊዜ ብዙ ሰዎች ከአለማወቅ የተነሳ ብዙ ፍርሃት አለ። ከመፍራትም የተነሳ አንዳንድ ጊዜ እኔ ሁሉንም አደርጋለሁ የማለት መንፈስ አለ። እኔ ሁሉም ስጦታ ተሰጥቶኛል። አንድ ነጋዴ እኔ ወንጌል አስተምራለሁ ብሎ ለሪኮግኒሽን በሰው ፊት ለመቆም ማለት ነው። አንድ ቄስ ደግሞ እኔ ሁሉን ነገር ነው እኔ ማውቀው፣ ስለዚህ እናንተ ልታውቁ ወይም ልታደርጉ አትችሉም ብሎ እያንዳንዱ የተሰጠውን ሌላ ሰው እግዚአብሔር አምላክ የሰጠውን ስጦታ ዴቨሎፕ እንኳን አያደርግም ለሌላ ሰው። ቤተ ክርስቲያን ውስጥ የአስተምሮት ጉድላት አለብን። ከካህን ጀምሮ ማለት ነው። ካህን ወይና ሽማግሌ በዛሬ በሰንበት ትምህርት ላይ ካህንና ሽማግሌ በቤተ ክርስቲያን ውስጥ የሌሎችን ስጦታ ማዳበር መጸለይ በዚህ አይነት ሁኔታ ጸጋ አለሽ ወይም አለ ተብሎ እንዲያደፋፍሯቸውና እንዲያነቃቋቸው ይላል። ይህ በእኛ ቤተ ክርስቲያን ውስጥ አይታይም። ከዚህም የተነሳ ነው ብዙ ሰው ያልሆነው ስጦታ እንዳለው አድርጎ እኔ ሪኮግኒሽን አገኛለሁ ብሎ ባልሆነ ነገር ውስጥ ይገባል። ያልሆነን ነገር ለማድረግ ይሞክራል፣ ወይም ደግሞ የሌለውን ስጦታ በቃ ለማግኘት ይሞክራል። እግዚአብሔር በስጦታ ነው የፈጠረን። ያን ስጦታ በመጸለይ የቤተ ክርስቲያን ሽማግሌዎች ወይም የቤተ ክርስቲያን ካህን ወይም የእግዚአብሔር ቤት ስጦታ ይሄ የመለየት ስጦታ ያላቸው ሰዎች ለእያንዳንዱ ሰው የተሰጠውን ስጦታ በመገንዘብ እግዚአብሔርን እንዲያከብሩ በማደፋፈር ትክክለኛ ቅድም እንደምንለው እያንዳንዱ ትንሹም ትልቁም ስጦታ እኩል ነው ከእግዚአብሔር የሚሰጥ። ምክንያቱም እግዚአብሔር አድሎን አያደርግም ካልን የሚመጣው ከመለኮት ስለሆነ ትንሹም ለትልቅ ጉዳይ ይውላል ብላን ሪኮግናይዝ በማድረግ ቤተክርስቲያኒቱ ውስጥ ያሉትን ሰዎች ማደፋፈርና ማነቃቃት ማስተማር አለብን። ይህንን አላደረግንም። ይቅርታ።
እግዚአብሔር ይባርክህ። በጣም እግዚአብሔር እናመሰግናለን ስለነበረን ጊዜ። ጥሩ ሁኔታ ማለት ነው። በተማነው እንድንጸና በእውነት እንድናስተውለው በዚያ እንድንኖር እግዚአብሔር ጸጋውን ያብዛልን። የሰንበት ትምህርትን ጊዜ በዚህ እናጠቃልላለን። አሁን ይህንን ፕሮግራም የመዝጊያና እንደገና ደግሞ ስጦታ መቀበያ ጸሎት ኢማኑኤል ያደርጋል። ከዛ በኋላ እንወጣለን። ከዚህ ዘግተን እንወጣና አንድ 7 ደቂቃ ብሬክ ወስደን ተመልሰን ገባለን። ያ ሽንት ቤት ምንም ለመጠቀም ይሆነናል። ከዛ በኋላ ተመልሰን ስንገባ ደግሞ አዲስ ለመቅዳት ይመቻል። አሁን ኢማኑኤል ጸልልና ከዛ ወደ ስጦታ እንሄዳለን እና ወደ ብሬክ።
እግዚአብሔር ሆይ ስለጠበቅከን እናመሰግናለን። መጀመሪያ አንተ ስለወደድከን እናመሰግናለን። አሁንም ጥሩ ፕሮግራም ጊዜ ስለሰጠን እናመሰግናለን። ቀሪም ጊዜም ከኛ ጋር ባክልን። አሁንም ስጦታና ሰዓት ስንሰጥ ከኛ ጋር ባክልን። ለአንተ ብቻ እንዲሆን ስጦታው ባክናል። ቶሎ ባክን እናልደን ፍቃድ ከሆነ በጌታ ኢየሱስ ክርስቶስ ስም አሜን።
Thank you.